በጌታ የተወደዳችሁ ወገኖች ሰላም ለእናንተ ይሁን። እንደምን ዋላችሁ? እንደምን አመሻችሁ? ሰማለሁ። እሺ፣ አሁን ይሰማል መሰል። ሰላም ወገኖች፣ እንደምን ዋላችሁ፣ እንደምን አመሻችሁ። እግዚአብሔር አምላካችንን እጅግ አድርገን እናመሰግነዋለን። ጥበቃ ደርሶልን እሰማለሁ አይደል? ኦኬ፣ ተዘጋ። ጥሩ። በሰላም አውሎ በሰላም ሳምንታችን አሰንብቶ በሰንበቱ ምሽት ስላደረሰን እግዚአብሔር አምላካችንን እጅግ አድርገን እናመሰግነዋለን። ዛሬ ቀኑ ኦገስት 7 2026 የአርብ ማታ የሻሎም ዓለም አቀፍ የቴሌኮንፈረንስ ፕሮግራማችን በዚህ ሰዓት በጌታ በኢየሱስ ስም እንጀምራለን። ዛሬ የተቀዳው ቁጥር የሚሆነው 7496 ይሆናልኝ። የዛሬውን የሰንበት ትምህርት ውይይት የሚመራልን ወንድማችን ዶክተር ውብሸት ይሆናልኝ። በዝማሬ እህታችን ቅድስት ታገለግለናለች። መጨረሻ ደግሞ ፕሮግራማችን በጸሎት የሚዘጉልን ጋሽ በቄ ይሆናሉ። ፕሮግራሙ መራው ደግሞ ዘመናዊ ተረፈ ከካሊፎርኒያ ነኝ። ሁላችንም እንኳን ወደዚህ ወደ ሻሎም የቴሌኮንፈረንስ ፕሮግራም በደህና መጣችሁ ማለት ወዳለውኝ። የዛሬውን የሰንበት ትምህርት የመታሰቢያ ጥቅስ አነብና ጸሎት አድርገን ከዛ ወደ ዝማሬው እንሄዳለን። ጥቅሱ የሚገኘው በአንደኛ ቆሮንቶስ 14:1 ነው። ቃሉም እንዲህ ይላል፣ ፍቅርን ተከታተሉ፣ መንፈሳዊ ስጦታዎችንም አጥብቃችሁ ፈልጉ፣ ይልቁንም ትንቢት መናገር ተመኙ ይላል እግዚአብሔር አምላክ። በዚህ ጥቅስ ዙሪያ እያስተማረን ያለውን ጌታ ማስተዋል እንድንችልና በምንማረው ደግሞ መኖር እንድንችል በተለየ በዚህ ምሽት ጌታ መንፈስ ቅዱስ ከእያንዳንዳችን ጋር እንዲሆን በጸሎት እንጋብዝ። እንጸልይ። ምሕረትና ቸርነት ፍቅርህ የበዛው የዘላለም አምላካችንና አባታችን እጅግ አድርገን እናመሰግናለን። ሳምንቱን ሙሉ በስራ ስንሯሯጥ አብረህን ስለነበርክ፣ ከክፉ ነገር ሁሉ ስለጠበቅከን፣ አንዳችንም ደግሞ ሳንጎል በአንድ ላይ በዚህ መስመር ተገናኝተን አንተን እንድናመልክ ሰንበትንም እንድንቀበል ይህንን እድል ስለሰጠህን ጌታ ሆይ ተመስገን። ባርከህና ቀድሰህ የሰጠህንን የሰንበት እረፍት ደግሞ እርፍ ብለን መግባት ስለቻለን ጌታ ሆይ ለዛ እጅግ አድርገን እናመሰግንሃለን። ጌታዬና አምላኬ ሆይ እኛ ደካሞች ሆነን ሳለ አንተ ግን በምሕረትህ ሁሌ በደላችን ሁሉ ይቅር እያልክ ከኛ ጋር ስላለ ከቀን ወደ ቀን እያሻገርከን ስላለ ለዛ ሁሉ ተመስገን እናመሰግናለን። በተለየ መንገድ ደግሞ ይህን መስመር ስለሰጠህን እናመሰግናለን። በአንድ ላይ ሆነን አንተን እንድናመልክ ከቃልህም እንድንማር ፈቃደኛ አገልጋዮችንም ሰጠህን ጌታ ሆይ። ይህም ሁሉ ለእኛ መዳን ስላደረክልን ጌታ ሆይ ተመስገን። እኛ ደካሞች ኃጢአተኞች ሆነን በኃጢአት እንዳጠፍተን እንዳንጠር ደግሞ በልጅ ደም ስላነጻህን አባት እያል እንድንጠራ ደግሞ የልጅነት ማዕረግም ስለሰጠህን ጌታ ሆይ ተመስገን እናመሰግናለን። በዚህ ሰዓት ደግሞ በዚህ መስመር መሰብሰባችን ጌታ ሆይ ከአንተ ለመስማትና አንተን ለማግኘት ለመገናኘት ነው እና ጌታ ሆይ በእኛ በደልና ኃጢአት ምክንያት ከእኛ ጋር እንዳትሆን የሚከለክል አንዳችም ክፉ ነገር በህይወታችን ቢኖር ጌታ ሆይ በንስሐ ወደ አንተ እንቀርባለን። መተላለፋችን ሁሉ ይቅር ብለህ ጸሎታችን እንድትሰማ ከእያንዳንዳችን ጋር እንድትሆን በቃልህ በምትናገረን ጊዜ ማስተዋል እንድንችል የምንሰማውን እንዳናስተውልና አቴንሽናችን የሚሰርቅ አንዳችም ነገር ከኛ ጋር እንዳይሆን ጌታ መንፈስ ቅዱስ ሆይ እያንዳንዳችን አንተ ተቆጣጠረን። ለእኛ የሚጠቅመውንና የሚረባንን በዚህ ምሽት እንድንማር እንድናስተውል አንተ እንድትረዳን ፈቅደውና ወደው ደግሞ ሊያገለግሉ ለእኛም ደግሞ በረከት ሊሆኑን የቀረቡትን ወገኖችን ሁሉ እያንዳንዳቸውን እንድትባርክ ጌታ ሆይ ጉባኤውን ባርክ። በነገር ሁሉ አንተ አብረህን ሁን፣ መስመሩን አንተ ተቆጣጠር፣ ከኔም ጋር አብረህ ሁን። ስለሰማህን ስለመለስክልን እያመሰገን ጌታ ሆይ አሁንም ደግሞ ያሉንን የጸሎት አደራዎች ሁሉ ወደ አንተ ይዘን እንመጣለን። የታመሙትን ወገኖቻችን ሁሌም ወደ አንተ ይዘናቸው የምንቀርባቸውን እያንዳንዳቸውን ዛሬም ደግሞ አንተ እንድትፈውስልን ላዳንካቸው ለፈወስካቸውም እናመሰግንሃለን እና ጸሎታችን ስማ፣ ሕያውና ቅዱስ በሆነው በጌታ በኢየሱስ ስም አሜን። እሺ፣ በድጋሜ እንኳን ደህና መጣችሁ እያልኩ አሁን የዝማሬ ጊዜ ነው። በመዝሙር ማገልገል የምትሹ ድምጻችሁን አሰሙኝ። ተባረኩ።
ዘምራለሁ። ባንቺዬ ዘምሪ፣ ባንቺዬ እኔ እናት
አሽዋቄስ
ዘምር። ብትሄድብኝ ነው እና ዘምር።
እሺ እሺ። 195 በአዲሱ መጽሐፋችን ለጌታ ክብር ዘምራለሁኝ። የደስታ የረፍ ቀን የደስታ ብርሃን ቀን የሐዘን መራቂያ በጣም የተዋበች በዚያ ስንቀን ለመስገድ በዙፋን ፊት ቀርበን እንዘምር ባለን ቅዱስ ቅዱስ ብለን አንቺ የታጠርሽ ወደብ ሞገድ የማይነካሽ ውቧ የአታክልት ቦታ በመስኖ የረካሽ ከምትሰጪን ውሃ ጠጥተን እንረካለን ባንቺ ላይ ቆመልናይ የተስፋ ገራችን የመታሰቢያ ቀን አንቺ የፍቅር ቀን የሰማያዊ ደስታ የምታሳስብን አዲሱትንም ጸጋ እንቀበላለን የቀረውን በረከት ከላይ ቆየናል። አሜን
አሜን። እግዚአብሔር ይባርክ። ተሸከ እሻክስ ባንቺ አምላክ ተምሪልን።
የንጉሱ ልጅ ነኝ የፍቅር ልጁም ነኝ ከውቡ ግቢው አይለየኝ ደስታውን ይነግራል ከላይ እንደሚገኝ ልጆቹም ክብሩን ይለብሳሉ። የንጉሱ ልጅ ነኝ የፍቅር ልጁም ነኝ እርሱ አይተወኝ የእርሱ ነኝ ይጠራኛል አንቀን ወደ ሰማይ ቤቱ በዙፋኑ ፊት ቀርባለው። የንጉሱ ልጅ ነኝ እኔን ይወደኛል ምረቱና ጸጋው ለኔ ነው ሁልጊዜ የሚፈጣ ከቶ አይተወኝ እርሱ መጠጊያ አምባዬ ነው። የንጉሱ ልጅ ነኝ የፍቅር ልጁም ነኝ እርሱ አይተወኝም የእርሱ ነኝ ይጠራኛል አንቀን ወደ ሰማይ ቤቱ በዙፋኑ ፊት ቀርባለው። የንጉሱ ልጅ ነኝ ተስፋውም እርግጥ ነው ሁላችንንም ይበራናል በሰማይ መንገሱ ወደ ሕይወት ውሃ በደስታ ስቀርበው በፊቱ። የንጉሱ ልጅ ነኝ የፍቅር ልጁም ነኝ እርሱ አይተወኝም የእርሱ ነኝ ترانجالانكن ورث ماي بيتل بزوانو في ترمال
آمين تباركو الشلي لامي زمر لين
ني زمر له
الشلم لامي يتبارك زمر لين كذا ما ذا
دامنا نشاكو يوم قوان لسنبت واضي ما درسن يمزمرو مزمور هاي أسوس دانكوين مداني اللوج ودالو بموتو بدن دنيا اللو ወሰንበር የለው ምህረት ዳንኩኝ ለዘላለም ልጅ ነኝ የሚለው ዘምራለሁ መዳኔን ላውጂ ወዳለው ለሞቶ በግደም ድኛለሁ ወሰንበር የለው ምህረት ዳንኩኝ ለዘላለም ልጅ ነኝ ዳንኩኝ ዳንኩኝ በሞቶ በግደም ድኛለሁ ዳንኩኝ ዳንኩኝ ለዘላለም ልጁ ነኝ ዳንኩኝ በኢየሱስ ደስታናለኝ ቋንቋ ሊነግረው የማይችል አውቃለሁ የጌታዬ ብርሃን ዘወትር ከኔ ጋር ይሆናል ዳንኩኝ ዳንኩኝ በሞቶ በግደም ድኛለሁ ዳንኩኝ ዳንኩኝ ለዘላለምም ልጁ ነኝ ብሩክ አዳኜን አስባለሁ እርሱን ሳስብ ውላለሁ ያለ እረፍትም ዘምራለሁ ፍቅሩም የመዝሙር ዜማ ነው ዳንኩኝ ዳንኩኝ በሞቶ በግደም ድኛለሁ ዳንኩኝ ዳንኩኝ ለዘላለምም ልጁ ነኝ
አሜን እግዚአብሔር ይባርክሽ እሺ ማዚከት ተባረክ
እሺ መልካም ሰንበት ለሁላችሁ ከድሮ መጻፋችን 194 የአምላክ የእረፍት ቀን የአምላክ የእረፍት ቀን እግዚአብሔር ይባርካት በሙሉ የቀደሳት በሰማይ ኃይል ያሞላት እልል 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 በረከት እንቀበል ከትልቋ ያምላከን ብዙዎቼ አምላክን ቀን ረሰው ያዙ ሌላውን ቅዱስ ልጅ አንተ ታዘዝ እረፍም በቅዱስ ቀን እልል 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 በረከትን ንቀበል ከትልቋ ያምላከን የአምላክ የእረፍት ቀን እግዚአብሔር የባረካት በጸጋውን ጠብቃት ያሎች ቀናት እልል በረከትን ይቀበል ትልቋ ያምላክ
አሜን አሜን ተባረክልኝ። እሺ ሌላ ሚዘመር ስቴ ቃለን
አንድ ልጨምር
ይዘምራሉ ከታ
እሺ ጋሽ ወቂ
እሺ ጋሽ ወቂ ይዘምሩ ብላለች።
እሺ በቃ እንግዲህ የመጨረሻ መዝሙር ሊሆን ይችላል ይሆናል ምን ያላቅም ክብር ለጌታ ይሁን 223 የኢየሱስን ግሩም ፍቅር ዘምር መረቶ ጸጋውን ዘምር በከበረው ግሩም ስፍራ ያዘጋጃል ቤታችን ሁላችን ሰማይ ስንደርስ ምን አይነት የደስታ ጊዜ ይሆን ጌታችን ስናይ እንዘምር የድል መዝሙር የመናኘን ጎዳና ስንጓዝ ደመና ሁሉ ከላይ ያልፋል የጉዟችንን ቀና ሲያልቆ ደመና ሁሉ ያልፋል ሁላችን ሰማይ ስንደርስ ምን አይነት የደስታ ጊዜ ይሆን ጌታችን ስናይ እንዘምር የድል መዝሙር ታማኝና እውነተኛ ነሁን በየቀኑ ታምረን እንስራ በክቡር ጌታ ስንም ስናይ ዋጋችን ይከፍለናል ሁላችን ሰማይ ስንደርስ ምን አይነት የደስታ ጊዜ ይሆን ጌታችን ስናይ እንጀምር የድል መዝሙር በፊታችን ወዳለው ንፍጠን ውበቱን አሁንና ያለን የእንቁ ደጆች ከፈቱ በወርቅ ጎዳና ስንሄድ ሁላችን ሰማይ ስንደርስ ምን አይነት የደስታ ጊዜ ይሆን ጌታችን ስናይ እንዘምር የድል መዝሙር የድል መዝሙር አሜን ዳያም ቃል ሁላችንም
አሜን አሜን እግዚአብሔር ይባርከው ጋሽ በቄ በዝማሬ ያገለግላችሁትን ሁሉ ጌታ ይባርካችሁ ጌታ ጸጋውን ያብዛላችሁ ስለነበረን ዝማሬ ጊዜ እግዚአብሔር የተመሰገነ ይሁን አሁን ደግሞ ሰንበት ትምህርት የምናጠናበት ጊዜ ነው የዛሬውን ውይይት የሚመራልን ዶክተር ውብሸት ነው። እንግዲህ አርብ ማታ ፕሮግራም ሲወስድ ተዘለኝም በስብከት አገልግሎት ነው የሚወስደው ብዙ ጊዜ ሰንበት ትምህርት ደግሞ እንኳን ደህና መጣህ ማለት ወዳለው። እንግዲህ ሰንበት ትምህርት ውይይት ያለን ሁለቱን ሰዓት ሙሉ ነው። አንድ ሰዓት በኋላ ማለት በ9 ነው መሰል የሚሆነው በዛን ሰዓት ረፍት እንወስዳለን መዝሙር ይኖራናል ከዛ ተመልሰን ወደ ሰንበት ትምህርት ነው የምንሄደው። አሁን መስመሩን ላንተ ለቃለሁ እግዚአብሔር ይባርክ እንኳን ደህና መጣ።
አሜን አሜን እግዚአብሔር ይባርክሽ እግዚአብሔር ይባርካችሁ። ድምጼ ጥርት ብሎ በደንብ ይሰማል እንዴት ነው?
አዎ ትሰማለህ ቆንጆ
በጣም ጥሩ። እውነትሽን ነው ብዙ ጊዜ በአርብ ምሽት ብቅ ብዬ አላውቅም። ዛሬም ተራ እግዚአብሔር ይመስገን። እንኳን አደረሳችሁ ለሰንበት። መልካም ሰንበት ባላችሁበት ቦታ ሁሉ። ቅድም እንደተባለው ከእግዚአብሔር የሚገኘው እረፍት እና ሰላም ከሁላችን ጋር እንዲሆን ምኞቴና ጸሎቴ ነው። በጣም ደስ የሚል ጊዜ ነው መቼም አርብ ምሽት ሁላችንም እንደምናውቀው። በደንብ ተጸልዮአል። መዝሙርም ቀርቧል። አሁን ወደ ውይይታችን እንገባለን። በቀጥታ እንደምታስታውሱት እንዳጠናችሁት ሰሞኑን የዚህ የዛሬው የውይይታችን ዋናው አጀንዳ የአንደኛ ቆሮንቶስ መጽሐፍ ነው። ከዛ መጽሐፍ ውስጥ ደግሞ ምዕራፍ 12 ይዘን ምዕራፍ 14ን ጨምረን እናጠናለን እንወያያለን። እና እንደው ለማስጠንቀቅ ያክል ምዕራፍ 13 በተለየ መልኩ የሚቀጥለው ሳምንት እንደገና ሰንበት ትምህርቱ ይመለስበታል። ነገር ግን አስፈላጊ ነጥቦች ካሉ ዛሬም ቢነሱ ችግር የለም። እንዲሁ የሚቀጥለው ሳምንት ግን በደንብ ደግሞ ስለ ፍቅር ሰፋ ባለመልኩ የምናጠና ይሆናል። አስቀድሜ እግዚአብሔርን ማመስገን እፈልጋለሁ መንፈሳዊ ስጦታዎችን ስለሰጠን እና ስጦታዎች ናቸው እንደ ይልቁንም ትንቢትን መናገር በብርቱ ፈልጉ ይላል እና ናቸው። ብዙ ጊዜ ሲባል እንደምንሰማው
ድምፅ ትንሽ እየተቆራረጠ
ይቆራረጣል።
ተቆራረጠ?
አዎ ትንሽ። አዎ
እሺ፣ ቆይ እንግዲህ መፍትሄ እንፈልግለታለን። ምናልባት ከጆሮዬ ወደ ስልኩ የሚሄደው እንዳይሆን
ስናገረው ሴንቴንሱ ትክክል ሆኖ አይመጣም። ስለዚህ ነው ተቆ
አሁን እንዴት ነው?
ቀጥልና እንስማ። እንግዲህ
እያየን እያስተካከልን እንሄዳለን። እንግዲህ እነዚህ መንፈሳዊ ስጦታዎች በተፈጥሮ ያገኘናቸው የተፈጥሮ በፈረንጆቹ በዚህ በእንግሊዝኛውም በምዕራቡ ዓለምም እንደሚባለው ያገኘናቸው ታለንቶች ወይም ደግሞ ሰው ሆነን ስለተፈጠርን አብረውን የበቀሉ ነገሮች አይደሉም። እነዚህ እግዚአብሔር በጸጋው በኢየሱስ ክርስቶስ አማካይነት ለእኛ ላመኑት የሰጠን ስጦታዎች ናቸው እና እንደ ትልቅ ስጦታ ቆጥረን አክብረን እግዚአብሔር በሰጠን ስጦታ ደግሞ መጠቀም ማገልገል አስፈላጊ እንደሆነ ያስታውሰናል። እና ጠቅለል ያለ ሀሳቡ ምንድን ነው? ይሄ የዚህ ሰንበት ትምህርት የቆሮንቶስ ቤተ ክርስቲያን አንድነት የጎደላት ቤተ ክርስቲያን ነበረች። መከፋፈል ነበረባት። የተለያዩ ኃጢአቶች በአባሎቿ ይታዩ ነበረ። ከዚህ የተነሳ ደግሞ ቤተ ክርስቲያኗ ወዳልተገባ መንፈሳዊ አቋም እየመራች እየሄደች ነበረ እና እግዚአብሔር በጳውሎስ ተጠቅሞ በጣም አስገራሚ ከሚባሉ ደብዳቤዎች አንዱ የሆነውን ይህንን ነገር ላከላቸው እና በዚህ ከምዕራፍ 12 ጀምሮ የቤተ ክርስቲያኗን አንድነት የቤተ ክርስቲያኗን መንፈሳዊ አቋም የሚያጠነክር ልዩ የሆነ ምክር ጳውሎስ ይሰጣቸዋል። ከእነዚያ ምክሮች አንዱ መንፈሳዊ ስጦታቸውን በመጠቀም ራሳቸውን እንደ ሰው አካል በመቁጠር እያንዳንዱ ሰው በቤተ ክርስቲያን ውስጥ ያለ ሰው ሁሉ አማኝ ሁሉ እንደ ብልት ነው፣ እንደ ሰው አካል ነው እና ሁሉም ሰው የሚያገለግልበት የሚጠቅምበት ጉዳይ አለው በማለት ጥሩ የሆነ ምክርን ይሰጣቸዋል እና በዚህ ለእኛም በዚህ ዘመን ላለነውም የእግዚአብሔር ሕዝቦች በጣም ጠቃሚ ነው ይሄ ምክር። ቤተክርስቲያናችንን፣ ያለንበትን ቡድን፣ ቤተሰባችንን የምንገለገልበት የተለያዩ መንፈሳዊ ስጦታዎችን እግዚአብሔር በመካከላችን አስቀምጠዋል እና እነዚያን ውድ የሆኑ ስጦታዎች በመጠቀም እርስ በርሳችን እየጠነከርን እየተጠቃቀምን እያደግን እየበረታን እንድንሄድ የእግዚአብሔር ፍላጎት ነው እና የሰንበት ትምህርታችን ዋናው ሀሳብ ይሄ ነው። እንዲሁ እየተወያየን ነገሮችን እያነሳን ጠቃሚ የሆኑ ሀሳቦችን እያነሳን እንድንሄድ እድሉን ልሰጣችሁ እፈልጋለሁ። ጥያቄም ሰንበት ትምህርቱ ይጠይቀናል። ሰንበት ትምህርቱን አይታችሁ እንደው ሁልጊዜ በአርቡ መጨረሻ ላይ
አስፈላጊ አስፈላጊ የሆኑ የውይይት ነጥቦችን አስቀምጦልናል እንድንወያይና እሱን እናነሳለን። እንዲሁ እንደ መግቢያ ለምንድነው እግዚአብሔር መንፈሳዊ ስጦታውን በተለይ ደግሞ ትንቢትን አጥብቃችሁ ፈልጉ ያለው? ለምንድነው ትንቢት ከሌሎቹ መንፈሳዊ ስጦታዎች አስፈላጊ ነው? በተለይ ደግሞ ከልሳን ይልቅ የተሻለ ነው አስፈላጊ ነው የተባለው? በምን መልኩ ነው እነዚህ በተለይ ትንቢት ቤተክርስቲያንን ሊያንጽና ሊያበረታ የሚችለው ሚል ጥያቄ አለና መንፈሳዊ ስጦታዎችን እንዲሁም ደግሞ የትንቢትን አስፈላጊነት እየተወያየን እያነሳን እንቀጥላለን። መናገር የሚፈልግ ሐሳብ መስጠት የሚፈልግ ጥያቄ መስጠት የሚፈልግ ሁሉ እንሰጣለሁ።
ሄሎ
ይሰማል? ይቀጥሉ። ይሰማል?
እሺ እሺ። አይ ልክ ነው አንተ እንዳልከው ሐዋርያው ጳውሎስ ከልሳን ይልቅ ትንቢት ለቤተ ክርስቲያን በጣም አስፈላጊ ነው፣ ጠቃሚ ነው ብሎ የትንቢትን ነገር ነው አስበልጦ የተናገረው እና ምክንያት ስላለ ነው። ለእኛም በጣም ጠቃሚ ስለመሆን ነው። ለምንድን ነው ጠቃሚ የሚሆነው? ልሳን ቋንቋ ቋንቋ ወይም ልሳን የሚናገረው ብዙ ሰው አይሰማም፣ አይገባም ሰው ካልተተረጎመ በስተቀር። በጣም ችግር ነው። በአሁኑ ዘመንም ቢሆን በልሳን ተናገርኩ ብለው የሚናገሩ አሉ። በቃ ያን ጊዜ ዝም ብሎ ሰዎች ሸረረራ ሲል አሜን አሜን ይላሉ እንጂ ምን እንደተናገረ ሰዎች አያውቁም። የሚናገረው ለራሱ ብቻ ነው የሚናገረው፣ ወይ ደግሞ እሱ በሚያስተውለው ነው የሚናገረው። ለህዝቡ ለጉባኤው ጠቃሚ አይሆንም። እና ሐዋርያው ጳውሎስ ይህንን ስለሚያውቅ በዘመናችንን እንዲህ ያለ ነገር እንደሚከሰት ለቤተ ክርስቲያናችንን ቤተ ክርስቲያን የዚያን ጊዜ የእኛ ቤተ ክርስቲያን የዛሬቱ ቤተ ክርስቲያን እየተከተለች የምትመጣው የድሮን ቤተ ክርስቲያን ሰንሰለት ነው እየተከተለች የምትመጣው። እና ያን ጊዜ የማይጠቅመው ዛሬም ለእኛ እንደማይጠቅም አውቆ ነው ሐዋርያው ጳውሎስ ትንቢት ለሁሉን ነው የሚያነጣው፣ ለሁሉ ነው የሚነገረው፣ ሁሉ ነው የሚሰማው፣ ሁሉ ነው የሚያስተውለው። እና ለዚህ ነው እና በልሳን ብናገር አንድ ሰው ብናገር ለሁሉ ሁሉን የሚያነጣ አይደለም፣ ለሁሉም ጠቃሚ አይደለም። ግን ትንቢት ለሁሉ ስለሚጠቅም ስለሚረባ ነው አስበልጦ የተናገረው። አመሰግናለሁ።
እግዚአብሔር ይባርክ። ሌሎችም ካላችሁ ሀሳብ ስጡ።
ፓስተር ሴባ ካለው ላይ ትንሽ ለመጨመር ትንቢት እንግዲህ የሚሆነው ወደፊት የሚሆነውን ማስጠንቀቂያ ነው። እግዚአብሔር ለባሮቹ ሳይናገር አንድ ነገር አያደርግም ይላል ኢዮኤል። እና የትንቢት አስፈላጊነቱ ማስጠንቀቂያ ነው፣ ይነግረናል ወደፊቱን። በትንቢት መንፈስ ወይም ስጦታ የተሰጣቸው ካልተናገሩ ሁሉም ትንቢት አይናገርም። እና አሁን እንኳ ባንናገር በድሮ የተነገሩት ትንቢቶች ያስጠነቅቁናል ወደፊት የሚመጡትን ነገሮች። እና መምሪያ ነው፣ እንደ ጂፒኤስ ነው እንደ ዛሬው። እና የት እንደምንሄድ ምን እንደሚገጥመን ስለሚነግረን ትንቢት ለክርስትና መንገዳችን በጣም ጠቃሚ ነው። የሚመጣውን ካላወቅን መጠንቀቅ አንችልም። እና አንዱ ጥቅሙ ያ ነው ብዬ አምናለሁ። እግዚአብሔር ይስጥልኝ።
እግዚአብሔር ይባርክ ታሽ እንግዳው። እግዚአብሔር ይባርክ ፓስተር ሴባ። በጣም ጥሩ ሀሳብ ናቸው። ጥያቄውን ሰፋ ላድርገው ሌሎቻችንም እንድንሳተፍ። እንግዲህ እንደዛ ከሆነ ትንቢትም በጣም አስፈላጊ ከሆነ አቅጣጫ የሚሰጠን ከሆነ የሚያንጸን ከሆነ ልክ እንደ ሌሎቹ መንፈሳዊ ስጦታዎች ሁሉ እንግዲህ ፍቅርን ተከታተሉ ተብሏል። መንፈሳዊ ስጦታን ይልቁንም ትንቢትን መናገር በብርቱ ፈልጉ ይላል። ከዛ ደግሞ ስለ ልሳን እንዲሁም ስለ ሌሎች ነገሮች ጳውሎስ እያነሳ ይጠቅሳል። በተለያየ እንዲያው ማስተማርም ሊሆን ይችላል፣ መጸለይም ሊሆን ይችላል፣ መምራትም ሊሆን ይችላል፣ እንግዶችን ማስተናገድ ሊሆን ይችላል፣ መንከባከብ። የተለያዩ መንፈሳዊ ስጦታዎች አሉ። በእሁዱ እንዳጠና ነው ማለት ነው የተለያዩ ትልልቅ ነገሮችን እግዚአብሔር ለሕዝቡ ሰጥቷል። እና ይሄ ሁሉ ተጠረቃቅሞ አካሉን ወይም ቤተክርስቲያንን እየገነባ እያሳደገ እያነጸ መሄድ ነው የጳውሎስ እንግዲህ መልእክት። ስለዚህ እንግዲህ የመከፋፈል ማርከሻው የመንፈስ ቅዱስ ስጦታ የጸጋ ስጦታዎች ከሆኑ በእኛ ጊዜ በመከፋፈል በተለያዩ ነገሮች የምንጠቃው እነዚህ ስጦታዎች ስለሌሉን ነው ወይ? እንደዛ ከሆነ ደግሞ እነዚህ ስጦታዎች ወደ ህዝባችን፣ ወደ ቤተክርስቲያናችን፣ ወደ ልጆቻችን፣ ወደ ወንድሞቻችን፣ ወደ እናት ወደ አባቶቻችን እንዲመጡ እንደ ቤተክርስቲያን እንደ ቤተሰብ ምንድን ነው ማድረግ ያለብን የሚለውን ደግሞ እስኪ ሀሳብ እየሰጠን እየተወያየን እንሂድ።
ሄሎ፣
ቀጥይ። ይሰማል
ጋሽ እንግዳው በተናገረው ላይ ልጨምር። መጀመሪያ ትንቢት ስለ ወደፊት ብቻ አይደለም። ትንቢት ማለት መገለጥ ማለት ነው። እና የወደፊት ብቻ ሳይሆን አሁንም፣ ለምሳሌ ነቢዩ ናታን ለዳዊት የነገረው በዛ ጊዜ ያደረገውን ነገር ነው። ማንም ሰው የማያውቀውን ነገር ነው የገለጸው። በልቡ የነበረውን ሊሸሽገው አስቦት የነበረውን ነገር ነው የገለጸው ነቢዩ፣ እግዚአብሔር ነግሮት ማለት ነው። ስለዚህ እንደዛ አይነት ነገር በጣም ያስፈልገናል በአሁኑ ዘመን። ይህንን በመካከላችን ያለውን መከፋፈልን፣ ጥላቻን፣ የተለያዩ ነገሮችን ለማስወገድ ነቢይ በመካከላችን ቢኖር እና የሚገልጽ ያለውን ሁኔታ የሚገልጽ በልባችን ውስጥ የተደበቀውን እግዚአብሔርን የሚያሳዝነውን ከእግዚአብሔር መንገድ እያራቀን ያለውን ቤቱን እያፈረሰ ያለውን ነገር የሚገልጽ ያስፈልገናል በመካከላችን። ስለዛ ነው ጳውሎስ ይልቁንም ትንቢት ለመናገር እሹ መሻት አለብን አንደኛ፣ ሁለተኛ መጸለይ አለብን። እግዚአብሔር በመካከላችን እኔን አድርገኝ ሳይሆን እግዚአብሔር እንዲያስነሳ በመካከላችን እነዚህ ሁሉ የጸጋ ስጦታዎች እንዳይጎሉባቸው ይላል አይደለ? እንዳይጎልብን እንጸልይ። እኛ ሀሳባችንና ጸሎታችን ሌላ ነገር ላይ ነው፣ ትኩረታችን ሌላ ነገር ላይ ነው። መንፈስ ቅዱስ እንዲወርድ በመካከላችን እንዲሰራና እነዚህ ጸጋ ስጦታዎች በመካከላችን እንዲበዙ ልንጸልይ ይገባል እላለሁ።
በጣም ግሩም ሀሳብ፣ እግዚአብሔር ይባርክሽ። ትክክል ነው። ትንቢት ሁሉን አቀፍ ነገር ነው። ብዙ ነገር አለው፣ የአሁኑን፣ የወደፊቱን። አንዳንድ ጊዜም ከኋላ ወደኋላ ሄደት ብሎ የድሮውን አስታውሶ ወደፊት የሚመራ ነገር ይዞልን ይመጣል። ተባረኪ። እንግዲህ በአንደኛ ቆሮንቶስ ምዕራፍ 12 ላይ እንግዲህ ወደ ዋና ወደ መጽሐፉ እንመለስና ጳውሎስ የጸጋ ስጦታ ልዩ ልዩ ነው፣ መንፈስ ግን አንድ ነው። አገልግሎት ልዩ ልዩ ነው፣ ጌታም አንድ ነው። አሰራር ልዩ ልዩ ነው፣ በሁሉ የሚያደርግ እግዚአብሔር ግን አንድ ነው ይላል። እና ለአንዳንዱ በጥበብ መናገርን፣ ለሌላው እውቀትን፣ የተለያየ ነገር ይሰጣል። በዚህ ውስጥ ልሳንንም እየጨመረ ይሄዳል። ተመልሰን እንመጣበታለን። በነገራችን ላይ ምን የሚል ሀሳብ አውጥቷል ጳውሎስ እዚህ ጋር ይሄን ካለ በኋላ አካልም አንድ እንደሆነ ብዙም ብልቶች እንዳሉበት፣ ነገር ግን የአካል ብልቶች ሁሉ ብዙዎች ሳሉ አንድ አካል እንደሆኑ ክርስቶስም እንዲህ ነው ይላል። አይሁድም ብንሆን ግሪክም ብንሆን ባሪያዎች ብንሆን ጨዋዎች ብንሆን ሁላችን በአንድ መንፈስ አንድ አካል እንድንሆን ተጠምቀናልና ይላል። ሁላችንም ከአንዱ መንፈስ ጠጥተናልና። ስለዚህ ይሄ የእግዚአብሔር መንፈስ በመካከላችን ሲኖር፣ በቤተ ክርስቲያን ሲኖር፣ እነዚህ ስጦታዎች ደግሞ እንደ ልብ ይኖራሉ። እነዚህ ስጦታዎች ደግሞ አካሉ ሊሰራ የሚገባውን ስራ እንዲሰራ ውጤታማ ያደርጉታል ማለት ነው። እንግዲህ እነዚህ ሁሉ ናቸው ተደማምረው ውጤታማ የሚያደርጉን። እና አካል ጠንካራ ነገር አለው፣ ደካማም አለው። አሁን ራሱ በቁጥር 22 ላይ ምን ይላል? ነገር ግን ደካሞች የሚመስሉ የአካል ብልቶች ይልቁንም የሚያስፈልጉ ናቸው ይላል። አሁን እንግዲህ መንፈሳዊ ስጦታዎችን ስናስብ እንደዚህ በንግግር ላይ የተመሰረቱ ወይ ሰንበት ትምህርት ማስተማሪ ሊሆን ይችላል፣ መስበክ ሊሆን ይችላል። በተለይ እንግዲህ የመናገር ስጦታ ያላቸው እንደ ትልቅ ነገር ይወሰዳል ከሌ ሰካ እንዲያረጋል ይባላል ትልቅ ነገር ነው ብለን እንወስዳለን በመዝሙርም እንደዚሁ መጽሐፍ ቅዱስ የሚለው ግን ምንድነው ሁሉም አይነት ስጦታዎች አስፈላጊ ናቸው ደካማ የሚመስሉ ያካል ብልቶች ይልቁን አስፈላጊ ናቸው ይላል እና የተናቁ የተጠሉ የሚመስሉን በቤተክርስቲያን አንገታቸውን ደፍተው የሚያገለግሉ ብዙ ሰዎች አሉ እግዚአብሔር የሰጣቸው በትህትና እነዚያ ሁሉ ትልቅ ከምንላቸው ያልተናነሰ ክብር የሚገባቸው ናቸው እሚል ሐሳብን ሰንበት ትምህርታችን ይሰጣል እና ይሄንን በጣም ማስተባበል አለብን ሁልጊዜ የቤተክርስቲያናችን መከፋፈል በመካከላችን ያለውን መከፋፈል መጠላላት ስናስብ እግዚአብሔር በመንፈስ ቅዱስ እንዲጎበኘን እነዚህ አይነት መንፈሳዊ ስጦታዎችን እየሰጠ እንዲያነቃቃን አንድ እንዲያደርገን ወንጌልን ወደፊት በሚገባ ለመስራት እንድንችል ኃይሉን እንዲሰጠን ሁልጊዜ በጸሎት መቅረብ አለብን ማለት ነው። እንግዲህ ይሄን ካለ በኋላ ስለ ፍቅር ይናገርና ዛሬ ትኩረት ደግሞ በተወሰነ መልኩ እንድንሰጠው ወደሚያስፈልገው ሐሳብ ይሄዳል። ግን ሰንበት ትምህርቱ በሰኞ ላይ እንዲሁም በእሁድ ላይ በእንግሊዝኛው unity through diversity ወይም ደግሞ በልዩነት አንድነትን ማግኘት በብዝሃነት ውስጥ ያለ አንድነት ይላል። እንግዲህ አሁንኛ አንዱን ከፍ አንዱን ዝቅ ማድረግ ስለለመድን እንዴት ነው ይሄ ታች ያለውንም ዝቅ ተብሎ የሚታየውን ስጦታም የከበረ ምንለውንም በእኛ በሰው ሚዛን የምናስበልጠውንም ስጦታ አያይዘን ማስኬድ የምንችለው እግዚአብሔር እንደዚህ መንፈሳዊ ስጦታ እንደሰጠንስ በምን እናውቃለን? ብዙ ሰዎች ይጠይቃሉ። እንግዲህ መንፈሳዊ ስጦታ ተሰጥቷቸዋል ተብያለሁ ግን የኔ ስጦታ ምንድነው? እግዚአብሔር ምንድነው ለኔ በኔ ያስቀመጠው የሚለውን ይጠይቃሉ። እና እዚህ ጋር እንወያይበት ትንሽ ጊዜ ወስደን እግዚአብሔር ቤተክርስቲያንን ቤተሰብን ወደ ዘመድ ጎረቤት አገርን እንድንጠቅም የሰጠንን መንፈሳዊ ስጦታ የጸጋ ስጦታ እንዴት ነው የምናውቀው? በምን እንለያለን የሚለውን እስኪ ሐሳብ ስጡ ከልምዳችሁ መጽሐፍ ቅዱስን ስታጠኑ ካገኛችሁት። እንዴ ደመቅ ደመቅ እናርገው እንጂ መንፈሳዊ ስጦታችን በምን እንለያለን? አስፈላጊ ጥያቄ ነው አይደል?
አዎ በጣም አስፈላጊ ጥያቄ ነው። እንግዲህ መጀመሪያ ማመን ያለብን የተሰጠን ሁኔታ ሁሉ እግዚአብሔር ማንኛውም ነገር እግዚአብሔር እንደሰጠን ማመን አለብን። ነገሮች በተለምዶ እንዳልሆኑ በየቀን የምንኖረው ኑሮ እግዚአብሔር ፈቅዶልን መሆኑን ማመን አለብን። ከዚያ እንግዲህ እያንዳንዳችን የተሰጠነን ምን እንደሆነ መፈለግ አለብን፣ መገንዘብ አለብን። ምንድን ነው የምችለው? ምንድን ነው ስማር ችለው? ያኔ ምንሞክር ስንሞክር የሚሳካልን ከሆነ በጸሎት ተመርተን የምናረገው ነገር ውጤታማ ከሆነ እግዚአብሔር ሰጥቶናል፣ እናዳብረው። ደግሞ ካልዳበረ ስጦታ አይጠቅምም እና እንለይ ምን እንደተሰጠን ከዚያ በመንፈስ ቅዱስ አማካይነት እናዳብረው። ቅድም በጠየቀው ጥያቄ እነዚያ ስጦታዎች አሉ ወይ ካልኸው፣ አሉ። እንደ ቅድም እንደጠቀሰው መልካም ተናጋሪዎች አሉ፣ መልካም ሰባኪዎች አሉ። መልካም
ቡና ደግሞ ራሱ ይጠቅመኛል ብለሽ ነው? አይ ብዙ ሰው እንደዚህ ሲል ሰምቻለሁ። ቡና ትቶ
ረባክሽን ድምጽ ገባ ተሰማለሁ ነው
ተሰማለ ጋሽ እንግዲህ
እና ስጦታዎች ብዙዎቹን እናያለን። የማናየው ብዙ ጊዜ ትንቢትን ነው። በእኔ እድሜ ትንቢት ያየው አቶ ጎሸ ፈለቀ ነው። እሳቸው ቅድም አዛ እንዳለች የወደፊቱን ሳይሆን የሰውን ሁኔታ ያሆኑን። ሰውየው አያነቡም፣ አልተማሩትም፣ ምንም ፊደል አልቆጠሩም፣ አያነቡም፣ አይጽፉም። ነገር ግን ለያንዳንዱ ሰው እንደሚገባው የተላኩትን ጥቅስ አስነብበው ሰው የሆነ ተግሳጽ እንደሆነ ተግሳጽ ምክር እንደሆነ ምክር ይሰጣሉ። ምንም አይሳሳቱ። ሰው ማሳስቶ እንደው ለመጥፎ ያላሉትን ማንበብ ከፈለገ አያራምዱትም። እሱን አላልሁም ይላሉ። እና ሳቸው ነብይ ያየው እንግዲህ ሳቸው ነው። ፓስተር ጥሩነህም የኖህ ምትክ በሚል መጽሐፍ ጽፎላቸዋል። ሌላ ግን ነብይ በህይወቴ አላየሁም በመጽሐፍ ቅዱስ ከተጻፈና ከኤለን ጂ ዋይት በቀር። እና አሉ ስጦታዎች እና መለየት አለብን ማዳበር አለብን። እግዚአብሔር ደግሞ የሰጠነን ለሱ ክብር መጠቀም አለብን። ስጦታዎች አሉ ብያምናለሁ። የመለየቱ ጉዳይ በመጸለይ በመሞከር የኛ ያንዳንዳችን ፋንታ ነው ባይ ነኝ። እግዚአብሔር ይስጥልኝ።
አሜን። እግዚአብሔር ይባርክ። ጥሩ ሐሳብ ነው። ሌሎችስ ስጦታዬን በምን ልለይ?
ወንሻም ላክ ነው ስጦታዬን ስንጠቀምበት ደስ ብሎን የምናገለግለው ያነ ስጦታ ነው ለኔ። ደስ ብሎ ስታገለግል ሳለ ግን በቃ ደስ ሳይልህ እኔ አልችልም እያልክ የምታደርገው ከሆነ ግን ስጦታህን እንትን እያደረግኩ ነው የምልህ፣ ዝቅ እያደረግኩ ነው የምትሄደው፣ የጣርከው ነው የምትሄደው። ደስ ብሎ የምታደርገው ስታገለግልም ደግሞ ለራስ የሚናገር ደግሞ ይሆናል። ለራስ የሚናገራል፣ በአንተ አድርጎ ደግሞ ለሌሎች ይናገራል። ያን ጊዜ ይሰማሃል። እኔ እንደዛ ነው የምለው። ዜስ ነው
አለ። እግዚአብሔር ይባርክሽ። ትክክል ነው። ሌሎችስ?
አንድ ነገር ልናገር። ሄሎ
ቀጥይ ቀጥይ።
እንዴት ዋላችሁ?
እግዚአብሔር ይመስገን። ቀጥይ።
አባ ወሸ ለእኔ መዝሙር 121 መዝሙር 90 ራዕይ ዮሐንስ 21 እንደገና 7 ራዕይ 7 ከመጨረሻው ለኔ ይሰጡ ነበር። ሩት ይሉ ነበር። ሰው በሰው በዛ ሀገር የመጣ ሰው ባገኝ ደስ ይለኝ ነበር፣ ግን ሩት ይሉኛል። እና ብዙ ጥቅሶችን ይሰጡኛል። እና የሚናገሩት አንቺ በርቺ፣ እጄን ይዘው አንድ ጊዜ እጅሽን ይዤዋለሁ፣ ይኸው በርቺ ልጅ አደራሽ ናሉ እና እግዚአብሔር ይመስገን። ይህም አሁን ይሄ ነው ብላችሁ ደግሞ አጉል እንዳይሆንብኝ በልቤ ያለውን መዝሙር መዝሙረ ዳዊት 70 በህልሜ ቀስቅሶ የሰጠኝ እንደገና ደግሞ ይሄ ነው ብለው ላትቀበሉ ትችላላችሁ እንጂ መዝሙረ ዳዊት 91 92 92 በህልሜ ነው ያየው። 91 ግን አባ ጉሸ ነው የሰጡኝ። እግዚአብሔር ይመስገን። ዋናው እግዚአብሔር ይመስገን። እኔ እማያት ህልም ከመሬት አትወድቅም፣ ቀጥ ትሆናለች። ይህን ስለ ህልሜ ማንደፎን ብጠይቁት አለያ ምን አርጎን ብጠይቁት ቁልጫ የነጋ አብረን ነበር ነው ይህን ስለው ይደርች ዝንብልሽ ማ አሁን ጸልይ ላይ ነበረ እና እግዚአብሔር ይመስገን። እንዳላስረዝምባችሁ ልበ ንጹህ ሆኖ ለእግዚአብሔር መቅረብ እግዚአብሔር መልእክት ይሰጣል። እኔ እግዚአብሔር መልእክት እንደ ቸርነቱ አለ። አሁን ደግሞ ፊልጵስዩስ 3 እሱን የሆኑ ነገሮችን በሰዎች ላይ ሲጸልዩና ሲያሳድዱኝ ስለዚህችን ጥቅስ ሰጠኝ፣ አነበብኩት። እግዚአብሔር ይመስገን። የሐሰተኛ መገረዝ እንዳይኖረን እግዚአብሔር የእውነተኛ መገረዝ እንዲኖረን ማጸነዋለሁ። እናንተም ተባረኩ። እና አባ ጎሸ ጥሩ ይሰሩ ነበር። ምንም አነቡም፣ ግን ይዘጡት ጥቅስ ፍሬያማ ነበረ። እግዚአብሔር ይስጥልኝ።
እግዚአብሔር ይባርክሽ። ታታ ድንቅ ነሽ። በጣም ጥሩ ሀሳብ ነው እንግዲህ እግዚአብሔር ለሁላችን የጽዳ ስጦታ ሰጥቶናል ማለት ነው። መናገር የሚፈልግ ሰው አለ?
የስ ዶክተር። አዎ እዚህ ላይ ትንሽ የምጨምሮ ምንድን ነው እንግዲህ ከትልቅ ጀምሮ እስከ ትንሽ ድረስ ጳውሎስ የሚነግረ ስጦታ ሁሉ አንድ እንደሆኑ ነው። ይሄንን የምንለይበት አንዱ ትልቁ ነገር ምንድን ነው? በጥበብና በፍቅር መሆን አለበት። እንዳው ጳውሎስ አሁን ሲመክራቸው የነበረ በቆሮንቶስ ያየው ነገር ምንድን ነው? ሰዎች ትልቅ ቦታ የያዙትና ስም ያላቸው ሲናገሩ ደና ዋጋ ይሰጡ ነበር። ሌሎቹንም ደግሞ እንደሚያራክሱ ስለማያይ ነው ይሄንን በማስጠንቀቅ ሲያስተምራቸው የነበረ። ስለዚህ ምንድን ነው እኛም ዛሬ ስጦታ የተለያየ ሊሆን ይችላል። አንዳንዴ እንዳውም የማናውቀውን እኛ በእኛ ውስጥ እንዳለ እናውቃለን። ግን ይሄንን በእውነት በጥበብና በፍቅር የምንጠቀም ከሆነና እውነት ለእግዚአብሔር ስራ ነው ብለን አጥብቀን የምንይዝ ከሆነ በዛ መልክ እግዚአብሔርን ከፍ ከፍ ለማድረግ እንችላለን። ግን አንዳንዴ በራሳችን በኩል የምናደርግ ከሆነ ራሳችን ለማነጽ ራሳችን ከፍ ከፍ ለማድረግ የምናደርግ ከሆነ ያ በእውነት ስጦታ ነው ብለን አንገምትም። ስለዚህ ባጭሩ ምንድን ነው በጥበብና በፍቅር ይሄ በእግዚአብሔር ዓላማ መሆን አለበት ብዬ ነው የማምነው ባጭሩ። እግዚአብሔር ይስጥልን።
ተባረክ። በጣም ግሩም ሀሳብ ነው። እንግዲህ እግዚአብሔር ስለሰጠን ስለ ብዙ ስጦታዎች እናመሰግነዋለን። ሁላችንም በእምነት እግዚአብሔር ስጦታ እንደሰጠን ማወቅ አለብን። ቆይ እመጣለሁ፣ ሰጦታለሁ፣ ሀሳብ ልጨምርና እነዚህ ስጦታዎች የአንዳችን ከአንዳችን ጋር ተመሳሳይ አይደለም እና አንዳንድ ጊዜ የእግዚአብሔር መንፈስ ያስታውሰናል ምን አይነት ስጦታ እንዳለን። የእግዚአብሔር መንፈስ ይገፋፋናል፣ ሰዎች ይነግሩናል፣ ቤተክርስቲያን ውስጥ ያሉ ያዩን ሰዎች እንደዚህ ስታረግ እኮ ጥሩ ነው፣ እንደዚህ ስታረግ እኮ ጥሩ ነው፣ ጎበዝ ነው፣ እግዚአብሔር ሰጥቶሃል ስጦታ። ከዛ ደግሞ እግዚአብሔር የሰጠንን የተለያዩ እድሎች ተጠቅመን የምናዳብራቸው አሉ። ነርስ የሆናችሁ ሰውን የመንከባከር ስጦታና ችሎታውን እግዚአብሔር ሰጥቷችኋል። አስተማሪ የሆናችሁ እግዚአብሔር ያንን ስጦታ ሰጥቷችኋል። የተለያየ ሙያዊ ችሎታ ሲሰጠን እግዚአብሔር በዛ ችሎታ ሰዎችን እንድንጠቅም እንድናገለግል ነው እና መንፈሳዊ የጸጋ ስጦታ እንደዚህ ቤተክርስቲያን ውስጥ ከምናደርጋቸው ነገሮች ጋር ብቻ አያይዘን እንዳንወስ ነው ብዬ ነው። በጣም መርሳት የሌለብን ቀጥሎ የምናየው ደግሞ ሰዎችን መውደድ። እንግዲህ ፍቅር ራሱ ብቻውን ስጦታ አይደለም ይላል መጽሐፍ ቅዱስ። ስጦታዎችን ሁሉ የምንጠቀምበት ቧንቧ ነው። ነገር ግን አንዳንድ ወንድሞች፣ እህቶች፣ እናቶች፣ አባቶች አሉ ሰዎችን በመንከባከብ ሰዎችን በመውደድ ለሰዎች ብዙ በጣም ደስ የሚል ነገር በማድረግ የሰዎችን ልብ የሚደርሱ አሉ እና እንደዚህ አይነት በጣም ያልጠበቅናቸው ያላየናቸው እግዚአብሔር በእኛ ያስቀመጣቸው ነገሮች ስለሚኖሩ እግዚአብሔር እንዲገልጽልን በሰዎች በኩል እንዲናገረን ስጦታችን ደግሞ የምንጠቀምበት አጋጣሚውን ደግሞ በር እንዲከፍትልን መጠቀም አለብን። ምክንያቱም እነዚህ ስጦታዎች ናቸው ቤተክርስቲያንን የሚገነቡ፣ አንድነታችን የሚያጠነክሩ፣ ደግሞ ወንጌልን ደግሞ በተሻለና በአመርቂ በሆነ መልኩ መስበክ እንድንችል የሚያደርጉን ማለት ነው። አንድ ሰው መናገር ፈልጎ ነበር ያቋረጥኩት፣ ይቀጥሉ።
አይ ተባረክ፣ እግዚአብሔር ይስጥልኝ። ያው እኔ ያሰብኩበትን ኦሎሞስት መልሰልኛል እና ትንሽ ማለት የሚፈልገው እግዚአብሔር ይመስገንና ከራሴ ብጀምር አንተ በጠየቀው ጥያቄ ለምሳሌ የተኛው መንፈሳዊ ስጦታ ለእኔ መኖሩና አለመኖሩን ለራሳችን መኖራችንና አለመኖራችን ቅድም እንደተነገረው ልናውቅ የምንችለው ከራሳችን ስንጀምር ነው ልናውቅ የምንችለው። እና እኔ ለመጀመሪያ ለምሳሌ እረኛ ነበርኩኝ። እኔ እረኛ፣ ከዚያ ቀጥዬ ገበሬ ነበርኩኝ። ከዚያ ቀጥዬ ነጋዴ ነበርኩኝ። ከዚያ ቀጥዬ ነው ትምህርት ቤት የገባሁት። እና የጠቀመኝ የቱ እንደሆነ ያውቃለሁ። ትምህርት ቤት ገብቼ ተማርኩኝ። አስተማሪ ነበርኩኝ ለጥቂት ዓመታት አስተምሬያለሁ። ከዚያ ቀጥዬ ደግሞ ወደ ወንጌል ተመልሻለሁ። ወንጌል አገልጋይ ሆኜ ተርቻለሁ። አሁን በዚህ በስተ መጨረሻ ራሴን መረዳት ልረዳ የቻልኩት ምንድን ነው ስጦታዬ በየቱ ላይ እንደሆነ ማወቅ የቻልኩት በአገልግሎት ነው እና እግዚአብሔርን በጣም አርገን አድርገን አመሰግናለሁ። ሁላችንም እንደዚያው ነው። በቤተ ክርስቲያናችን ደግሞ እግዚአብሔር ይመስገን አንተ ጠቀስ ያረከው ነገር ከዚህ ቀደም ያልተጠቀሰው ጠቀስ ያረከው ምንድን ነው? ባለሙያዎችን ነው የጠቀስከው። በቤተ ክርስቲያናችን ባለሙያዎች አሉ፣ ኢንጂነሮች አሉ፣ ነጋዴዎች አሉ፣ የተለያየ ስጦታ ያለ ዘማሪያን የተለያየ ስጦታ ያላቸውን እነዚህ ኢንጂነሮች እንዴት አድርጎ እንደጠቀሙን፣ እነዚህ ነጋዴዎች በገንዘባቸው አንድን ነገር ልማት ስራ ለመንቀሳቀስ እንፈልግ እንዴት ሲጠቅሙ እንደነበሩ እኔ በጣም ተረድች ያለው እና የተለያየ ስጦታ ያላቸው እግዚአብሔር በዚች ቤተክርስቲያን ውስጥ በማስቀመጡ እግዚአብሔር ልናመሰግን ይገባናልና ተባረክ። አመሰግናለሁ።
እግዚአብሔር ይባርክ። ግሩም ሀሳብ ነው። እንግዲህ ወደ አጋማሹ ጊዜ እየደረስን ነው። ወደ ሰንበት ትምህርታችን የአንደኛ ቆሮንቶስ ምዕራፍ 12 አጽንኦት የሚሰጠው ሀሳብ አለ። በቁጥር 27 ላይ ምን ይላል? እናንተም የክርስቶስ አካል ናችሁ፣ እያንዳንዳችሁም ብልቶች ናችሁ። እግዚአብሔርም በቤተ ክርስቲያን አንዳንዶቹን አስቀድሞ ሐዋርያትን፣ ሁለተኛም ነቢያትን፣ ሶስተኛም አስተማሪዎችን፣ ቀጥሎም ታምራት ማድረግን፣ ቀጥሎም የመፈወስ ስጦታ፣ እርዳታንም፣ አገዛዝንም፣ የልዩ ልዩ አይነት ልሳኖችን አድርጓል። ነገር ግን ሁሉም ሐዋርያት ናቸውን? ሁሉስ ነቢያት ናቸውን? ሁሉስ አስተማሪዎች ናቸውን? ሁሉስ ታምራትን ይሰራሉን? ሁሉስ የመፈወስ ስጦታ አላቸውን? ይላል እና ይሄን ምንድን ነው የሚለው? ሁሉም አንድ አይነት አለ፣ የተለያየ ነገር እግዚአብሔር ሰጥቶናል ይላል እና ይሄ ሁሉ እግዚአብሔር ለቤተ ክርስቲያን የሰጣት ስጦታ ነው እና አውጥተን እንድንጠቀምበት በጣም ያስፈልጋል። አንዳንዶቻችን በስራችን በጣም ጥሩ አስተማሪዎች፣ በጣም ግሩም አስተማሪዎች እንሆንና ቤተ ክርስቲያን ሰንበት ትምህርት አስተምር ስትለን ወይም መጽሐፍ ቅዱስ አስተምሩ ስንለን አንፈልግም፣ አንችልም፣ አልተለማመድነውም እና አንዳንድ ጊዜ ትንሽ ያስቀኛል እና የማስተማር ስጦታውን በአንደበታችን ያደረገው የእግዚአብሔር መንፈስ በዓለም ያለውን ነገር አስተምረን 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 ብቻ እንድንቀር ሳይሆን የእሱን ደግሞ ክብር እንድንናገር ስለ እሱ ስለ እግዚአብሔርም ደግሞ በዛ በተሰጠን የጸጋ ስጦታ እንድንናገር እንድናገለግል እንድንመሰክር ነው እና ይሄን መርሳት የለብንም። የተሳካልን ነጋዴ ከሆንን እና እግዚአብሔር ያንን ስጦታ ከሰጠን ከሰዎች ጋር መነጋገር ሰዎችን ማሳመን ከሆነ ስጦታችን የጌታዬ ኢየሱስ ክርስቶስን መስቀልና ዘላለማዊ ፍቅሩንም ሰው ለሰዎች አሳምነን መሸጥ መቻል አለብን። ንግድ እንግዲህ ሰዎች ያንን ነገር እንዲገዙን ማድረግ ስለሆነ ያ ችሎታ ካለን የእግዚአብሔር ፍቅር ደግሞ የበለጠው ዋጋ የሚያስከፍል መሆኑን አውቀን እሱን ለሰዎች የምንሸጥበትን ስጦታ እግዚአብሔር ሰጥቶናል ማለት ነው። ቅድም ብያለሁ፣ ሐኪም ከሆንን፣ ነርስ ከሆንን፣ የጤና ባለሙያ ከሆንን ደግሞ የማጽናናትን፣ የመንከባከብን፣ ለሰዎች የመድረስን፣ ህመማቸውን የመረዳት ስጦታ እግዚአብሔር ሰጥቶናል። እሱን ስጦታ ውጭ ሄደን ስራ ላይ ገንዘብ ለማግኘት ምናምን ሳይሆን ለቤተ ክርስቲያንም ልንጠቀምበት ይገባል። መሐንዲሶችም ተጠርተዋል። የኮምፒውተር ሰዎችም ልንሆን እንችላለን። የተለያየ የስራ ዘርፍ ሊኖረን ይችላል። እያንዳንዷ ነገር በእኛ የእጅ ስራችን የምንችላት ነገር በሙሉ ለእግዚአብሔር ክብር መዋል ትችላለች እና ይሄንን ነገር መርሳት የለብንም ማለት ነው እና እነዚህ ሁሉ ስጦታዎች ቤተክርስቲያንን የሚያንሱ ናቸው። ምን የመሰሉ አካውንታንቶች፣ ምን የመሰሉ የገንዘብ ሰዎች እያሉን አንዳንድ ቤተክርስቲያኖች በገንዘብ ያዥ እጦት፣ በተጓደለ የገንዘብ አያያዝ፣ በተለያየ ነገር ይጎዳሉ። ምን የመሰለ የኮምፒውተር እውቀት ያለው፣ ምን የመሰለ የኮምፒውተር ሳይንቲስት በመካከላችን ቁጭ ብሎ ዌብሳይቶቻችን የማይረቡ ቴክኖሎጂያችን የማይረባ ይሆናል እና ይሄ ምንድን ነው ምክንያቱ? እግዚአብሔር የሰጠንን እውቀትና ችሎታ ወደ ቤተክርስቲያን አምጥተን ቤተክርስቲያንን ለመጥቀም ስለማንጠቀምበት ነው እና ይሄ በጣም ሊያሳስበን፣ በጣም እንድንጸልይበት፣ እግዚአብሔር መንገዱን እንዲከፍትልን፣ እኛም ፈቃደኛ እንድንሆን የእግዚአብሔር መንፈስ እንዲጎተጉተን ወደ እግዚአብሔር መቅረብ አለብን ማለት ነው እና ይሄ ነው እንግዲህ ከመዝሙርና ከሚቀጥለው ፕሮግራማችን ላይ ልሳንንና ትንቢትን ብቻ ነው መወያየት የምንፈልገው የፈለግኩት እና እነሱን ሁለቱን ነገሮች በዝርዝር እንመጣባቸዋለን። ከዛ በፊት ግን በጥያቄ አንድ ተወያይተን ይሄኛውን ክፍል እንጨርስ። እንግዲህ ሁሉም አይነት ስጦታዎች አንድ ከሆኑ ለምንድን ነው እኛ ሰባኪና አስተማሪ ላይ ትኩረት አድርገን እነሱን ከፍ ከፍ የምናደርገው? ጥቅሙ ውስጥ ጉዳቱ ውስጥ ምንድን ነው? ይሄ ነገርስ የመከፋፈል ምንጭ አይደለም ወይ? ቤተክርስቲያናችንስ አይጎዳም ወይ? እስኪ በዚህ ላይ የምትሰጡት ሀሳብ ካለ እንስማ።
ሄሎ፣
ቀጥል፣ ይሰማል?
እሺ። አይ ዛሬ ብዙ የተናገርኩ ነው እና
ችግር
የለም። እሺ። እና በእግዚአብሔር ቤት ስናገለግል ባይገርማችሁ ስናገለግል እኔ አገልጋይ ሁኜ በቤተ ክርስቲያን ሳገለግል ልንገራችሁ፣ ለእኔ የሚሰጠኝ ሰባት ቤተ ክርስቲያን ነው። ሰባት ቤተ ክርስቲያናት ይሰጠኛል። እነሱ እኔ የማደርገው ጉብኝት ብቻ ነው እንጂ ብዙ መስበክ ማስተማር አልችልም። ነገር ግን እኔ ፈቃድ ሰራተኞችን ትሬን አደርጋቸዋለሁ። ሰብስቤ ቦርዶቹን ትሬን ነው የማደርገው። ከዚያ እነዚህ ፈቃደኛ ወንጌላውያን በእውነቴ ነው የምላቸው ከተከፍሎኝ ከምሰራው ከኔ የበለጠው ነው የሚሰሩ። በተለይ እህቶች እኔ ልንገራቸው፣ በተለይ እህቶች እንግዳ በመቀበል በማስተናገድ በተለያየ ፕሮግራም በዝማሬ በተለይ እህቶች አንድ ጊዜ አንድ ቤተ ክርስቲያን ለጉብኝት እጄ እመጣሉ ብዬ መልእክት ልኬ ሲሄድ እኔ በእውነት እና በዛ እጄ አድሬ ጠዋቱን ማስተማር በአስራ ሁለት ሰዓት ነው ስራ ከማሄዳቸው በፊት ማስተማር ይፈልጋሉ እና አስተምራሉ ብዬ አርባ እህቶች የተገኙበት ቸርች አለ። አርባ እህቶች ለመማር ማለት ነው። እነዚህ ሁሉ ወንጌል ሰራተኞች ናቸው እና እግዚአብሔር ትንቢት መንፈስም እኮ ይነግረናል። ከዚህ ቀደም ነግሬያቸዋለሁ። በወንጌላዊ በፓስተር ብቻ መጫን የለበትም ስራው። ፓስተሩም ደግሞ ይሄ የኔ ነው ማለት አይገባውም። ይሄ የሁሉ ስራ ነው እና ስለዚህ ትንቢት መንፈስ የሚነግረን ምንድን ነው? መጀመሪያ በስተ መጨረሻ ላይ ይሄ ወንጌል ከፍጻሜ ላይ ለማድረስ የሚቻለው በፈቃደኛ ወንጌላውያን አማካይነት ነው። አይ ቲንክ እዚህ ያለን ሁላችንም በቤተ ክርስቲያን የቆየን ሰዎች ስለሆነ ይሄ ግልጽ ነው፣ እናውቃለን። እና ስለዚህ ዛሬ እኛ በዚህ አማካይነት በፈቃደኛ ወንጌል አማካይነት አሁን ለምሳሌ ይሄን ሻሎምን ብንወስድ በዚህ የሚያገለግሉ እነማ ምን ተከፍሎ ነው የሚያገለግሉት? በነፃ ነው የምናገለግለው ሁላችንም እየተጠራን ከኢትዮጵያም ጭምር። ስለዚህ እግዚአብሔር ፈቃደኛ ሰራተኞችን በወንጌል ስራ የሚረዱትን በቤተ ክርስቲያን አስቀምጧልና በጣም ጠቃሚ ናቸው። ስራችን ፓስተር የሆኑ አገልጋዮችን ራሳቸው ብቻ መሸከም የለባቸውም። በረከት ትንጥቂት ይሆናል። ብዙዎቹን ስናሳስብ በረከቱ በጣም ብዙ ይሆናል ብዬ ነው ሀሳብ የሚሰጠው። አመሰግናለሁ።
እግዚአብሔር ይባርኮት። በጣም ግሩም ሀሳብ ነው። እንግዲህ የዚህኛውን ክፍል ጨርሰናል። ጥቂት ደቂቃዎች በኋላ ተመልሰን እንመጣለን። እግዚአብሔር ይባርካችሁ የተሳተፋችሁትን ሁሉ። መልሼ መሪነቱን ለእህት ዘመና ይሰጣለሁ።
እሺ፣ እግዚአብሔር ይባርክ አንተንም ሁላችሁንም። እንኳን ወደ ሻሎም ቴሌኮንፈረንስ በደህና መጣችሁ። መልካም ሰንበት እላለሁ። እዚህ ቀጥለን እህታችን ቅድስት በመዝሙር ታገለግለናለች። ተባረኪ ቅድስት።
አሜን አሜን። ድምጼ ይሰማል?
አዎ ትሰማለሽ።
እግዚአብሔር ይስጥልኝ ስለነበረው ግሩም የሆነ የሰንበት ትምህርት እግዚአብሔርን አመሰግናለሁ። እንግዲህ ኢየሱስን ማገልገል ዋጋ አለው የሚለውን በጌታ ስም ዘምራለሁ። ኢየሱስን ማገልገል ዋጋ ይሰጣል፣ ፍጹም ደስታ ከእርሱ ይገኛል። በቃሉ መታመን ታላቅ ረፍት ነው። ስለዚና አገልግለው ኢየሱስና አገልግል እድሜህን ሁሉ ዋጋ ታገል ያለህና በመንገድህ እንኳ እጅግ ያገኝ እሱ ጋሻ ይሆንልሃል። ኢየሱስን አገልግል የሆነ ቢሆን በስራ ሁሉ ታማኝ ሆነቁም በቃሉ መታመን ታላቅ ሀብታለው። ስለዚና አገልግለው ኢየሱስን አገልግል እድሜህን ሁሉ ዋጋ ታገኛለ እና በመንገድህ እንኳ ችግር ያገኝ እሱ ጋሻ ይሆንልሃል። ምናልባት ጨለማ ይሆንብሃል የሚፈትን ሐዘን ይመጣል። ክቡር አዳኛችን ጠባቂያችን ነው። ስለዚና አገልግለው ኢየሱስን አገልግል እድሜህን ሁሉ ዋጋ ታገኛለህና በመንገድ እንኳ ችግር ቢያገኝ እሱ ጋሻ ይሆንልሃል። አሜን። ኢየሱስን ማገልገል ዋጋ አለውና በፍጹም እንድናገለግለው እግዚአብሔር ሁላችንም ይርዳን። ይርስጥልኝ።
አሜን አሜን። ተባረኪ፣ የታጸጋውን ያብዛልሽ። እሺ፣ ስለነበረን ዝማሬ እግዚአብሔር የተመሰገነ ይሁን። አሁን ተመልሰን ወደ ሰንበት ትምህርት ውይይታችን እንገባለን። ዶክተር ውብሸት መስመሩን ተረከበኝ። ተባረክ።
አሜን አሜን። እግዚአብሔር ይባርክሽ። ተመልሼ መጥቻለሁ። እንግዲህ እየተወያየን ያለ ነው የመንፈስ ቅዱስ ስጦታዎች የሆኑትን በጳውሎስ ለቆሮንቶስ ቤተክርስቲያን በምዕራፍ 12 በምዕራፍ 13 በምዕራፍ 14 የጠቀሳቸውን ምክሮች ነው። እነሱን እያጠናን ነው ይሄን ያለ ነው። እንግዲህ በዚህኛው ክፍል በተለየ መልኩ ትኩረት አድርጌ የተወሰነ ጊዜ ወስጄ መናገር የምፈልጋቸው ሁለት ነጥቦች አሉ። አንደኛው የልሳን ስጦታ ነው። ሁለተኛው ደግሞ የትንቢት ስጦታን በተመለከተ ነው። እና ከዛ በፊት ግን ሰንበት ትምህርታችን ቅድም እንዳልኩት ስንጀምር በሚቀጥለው ሳምንት በተለየ መልኩ አንደኛ ቆሮንቶስ ምዕራፍ 13ን በዝርዝር እንደገና ስለምናጠናው እዚህ ጋር ጊዜ እንድንወስድበት አልፈልግም። ግን በማክሰኞ ያጠና ነው ከሁሉ የላቀ የተባለው ከሁሉ የላቀ መንገድ የተባለው ፍቅር ነው እና ሰንበት ትምህርታችን ፍቅር ስጦታ አይደለም። ስጦታዎችን እንኳን ማን ነው ስጦታዎችን ሰብሰብ አድርገን ወደ ግባቸው እንዲደርሱ የሚሆንበት መንገድ ነው ይላል እና ከሁሉ የላቀ ነው ይላል እና ይሄንን ለሚቀጥለው ሳምንት ሰንበት ትምህርት እንደ በደንብ እንድታጠኑ ልጋብዛችሁ እወዳለሁ። የሁሉ ነገር መሰረቱ የእግዚአብሔር ፍቅር ነው። ስጦታውም የተሰጠን የሚወደን አምላክ ስላለ ነው። የተሰጠንን ስጦታ ደግሞ አክብረን ከምንወደው አምላክ የተሰጠን ስጦታ ስለሆነ አክብረን ደግሞ ሌሎች በዚህ ስጦታ እንዲጠቀሙ ያንን ፍቅር እንዲያጣጥሙ ልንጠቀምበት ይገባል ማለት ነው እና ይሄንን ትልቅ መርህ እናስታውስ እና ነገር ግን ጳውሎስ ያለውን አንርሳ። የፈለገ እግዚአብሔር የተለየ ስጦታ ሊሰጠን ይችላል፣ እንደው በሰው ዘንድም ትልቅ የሚባል ሊሆን ይችላል። ያለ ፍቅር ከንቱ ነው ይላል። ከውስጣችን ለአገልግሎት የሚያነሳሳን የእግዚአብሔር ፍቅር መሆን አለበት። ሰዎች እንዲድኑ ካለን ፍቅርና ምኞት የተነሳ ሊሆን ይገባል እንጂ ቅድም እንደተባለው ለስም ለዝና በቃ ስንናገር ደስ ስለሚለን የማረገው ነገር በጣም ጥሩ ስለሆነ ሰዎች ስለሚያደንቁት መሆን የለበትም። የእግዚአብሔር ፍቅር ነው ግድ ሊለን የሚገባው የነፍሳት ፍቅር ነው ግድ ሊለን የሚገባው የወንድማችን የእህታችን የእናት አባቶቻችን ፍቅር ነው ግድ ሊለን የሚገባው በሚል እንለፈውና አሁን እንግዲህ ወደ ልሳን ስጦታ መምጣት ፈልጋለሁ ምናልባት ግን እንዲያው ስለ ፍቅር ስለዚህ በጣም አስፈላጊ ነገር ምናገረው አለ የሚል ሰው ካለ ላጭር ጊዜ እድል ልስጥ ወደ ዋናው ነገር ከማለፍ በፊት
Hello.
That's
it. Yeah, ፍቅር በጣም አስፈላጊ መሆኑን ይናገርና ጳውሎስ በምዕራፍ 13 ላይ ያለ ፍቅር ግን ሰዎች እነዚህን ነገሮች ሊያደርጉ እንደሚችሉ ይናገራል። ፍቅር እግዚአብሔር ነው አይደል? ሚለው መጽሐፍ ቅዱስ ፍቅር እግዚአብሔር ነው። ፍቅር ኢየሱስ ነው። እግዚአብሔርን ማግኘት ነው ፍቅር። እግዚአብሔርን ግን ሳይይዙ ጌታ ኢየሱስን ሳያምኑ እንዲህ አይነት ነገር ሊያደርጉ እንደሚችሉ እንደዛ ጠንቋይ ማለት ነው እነ ጴጥሮስ ያጋጠማቸው ጠንቋይ ያደርግ ነበር እነዛን ተአምራቶች በገንዘብ ጌታ ኢየሱስን ካወቀ በኋላ እነሱ ሲያደርጉ ሲያይ ተአምራቱ እባካችሁ ፍጡልኝ ይሄንን ችሎታ ብሎ እንደጠየቃቸው እናስታውሳለን እና ያለ ጌታ ያለ ፍጥረት እንትኑ ነው የሚለን ጳውሎስ አንቱ ነው ባል ሳደርጉ ትችል ይሆናል የመላእክት ቋንቋ መናገር ሊቻል ይችላል እንዴ ልታደርጉ ትችል ይሆናል እንዴ ልታደርጉት ግን ፍቅር ከሌለኝ ምንም ዋጋ የለውም ለጌታ አይደለም እናደርገው ማለት ነው ቤተክርስቲያን እንደማነጽ አይደለም እናደርገው ማለት ነው ከእግዚአብሔር ያገኘነው ነገር አይደለም ማለት ነው ጠላት ከሰማይ ብርሃንን እንኳን እስከ ወርድ ድረስ የሚችል እንደው ያመኑትን እስኪያንገዳግድ ድረስ ተአምር የሚያደርግ ጣላት እንዳለ ታምሰርፊት እንዳለ እንዳንረሳ ስለዚህ ያለ ጌታ የምናደርጋቸው ነገሮች እንዳይኖሩ እሱ ሳይሰጠን እንዳይሆን የምናደርጋቸው ነገሮች ልናስብ ሁልጊዜ እንደሚገባ ምን ይፍቅር በውስጣችን ልንይዘው ከሱ የተነሳን እንዲሆን የምናደርገው ነገር ሁሉ ልንጸልይ ልናስብ ይገባል
በእግዚአብሔር ባርክሽ ለዚች ቶፒክ የመደብኳት ሰዓት በጀት አልቃለች ወደሚቀጥለው ሄዳለሁ ማዛ ተዋረኪ ግሩም ሐሳብ ነው እንግዲህ ሰንበት ትምርታችን ስለ ልሳን ያወራልና ትንሽ ጊዜ ወስጄ ስለ ልሳን የተወሰኑ ነገሮች ልበል በሐዋርያት ሥራ ምዕራፍ 2 ላይ የሆነውን ነገር ሁላችንም እናውቃለን በዓለ 50 የተባለው ቀን በደረሰ ጊዜ ደቀ መዛሙርቱ በአንድ ልብ በነበሩ ጊዜ እግዚአብሔር ባስገራሚ ሁኔታ ከሰማይ በልጁ በኢየሱስ ተስፋ የገባውን የመንፈስ ቅዱስን ስጦታ እንዳወረደላቸው እናስታውሳለን። እንደ እሳት የተከፋፈሉ ልሳኖች በላያቸው ላይ ሆኑና ከተለያየ ቦታ ወደ ኢየሩሳሌም የመጡ የተለያየ ቋንቋ የሚናገሩ ሰዎች እነዚህ ደቀ መዛሙርት የእግዚአብሔርን ነገር በቋንቋዎቻቸው ሲናገሩ እንደሰሙ እናያለን እንዲያውም ምን ይላል ቃሉ ጥቅሱ በሐዋርያት ሥራ ምዕራፍ 2 ቁጥር 9 ላይ የቁጥር 8 ላይ እኛም እያንዳንዳችን የተወለድንበትን የገዛ ቋንቋችን እንዴት እንሰማለን ይልና የጳርጤ የሜድ የያላሜድ በሁለት ወንዝ መካከል በይሁዳም በቃጳዶቂያም በጳንጦስ በእስያ በፍርግያ በጵንፍልያ በግብጽ በቀሬና በሊቢያ ወረዳዎች የምንኖር በሮም የምንቀመጥ አይሁድ ወደ አይሁድነት የገባን የቀርጤስ የአረብ ሰዎች የእግዚአብሔርን ሥራ ታላቅ ሥራ በልሳኖቻችን ሲናገሩ እንሰማለን አሉና ይሄ ልሳን በዘመዛሙት ላይ ሲወርድ በማያውቁት ተናጋሪው በማያውቀው ነገር ግን ሰሚው በሚያውቀው ቋንቋ እግዚአብሔር እንደተናገራቸው እናያለንና በዚያ ጊዜ በጣም አስገራሚ ነው ብዙ ህዝብ ነበር በዚያ ቦታ የኢየሱስ ክርስቶስን ሞትና ትንሳኤ በአስገራሚ ሁኔታ እንዲመሰክሩ እግዚአብሔር እድልን አመቻቸላቸው ማለት ነውና እንግዲህ ከዚህ በኋላ ሲወርድ ሲጓደድ ስለልሳን ብዙ ነገር ተብሏል አሁን ያለንበትን ሁኔታ ታውቃላችሁ እሱንም እመጣበታለሁ ነገር ግን ልሳን ምንድነው ልሳን የሚተረጎም ቋንቋ ነው ሰሚው የሚያውቀው ተናጋሪው የማያውቀው ቋንቋ ማለት ነው በመጽሐፍ ቅዱስ ጠቅለል ያለ የሚሰጠን ትርጉም እሱ ነው ነገር ግን እንግዲህ በተለያዩ ክፍሎች የተለያዩ ሰዎች ልሳኖች ሲናገሩ እናያለን። ጳውሎስም ያለውን እንመጣበት። እስኪ ደግሞ በሐዋርያት ሥራ ምዕራፍ 10 ላይ ሌላ ልሳን የተነገረበትን ቦታ እንይና ሐዋርያት ሥራ ምዕራፍ 10 ላይ ጴጥሮስ ወደ ቆርኔሌዎስ ቤት ሲጋበዝ እናያለን ታሪኩና የቆርኔሌዎስ ቤተሰቦች ተሰብስበው ዘመድ አዝማዱን ጠርቶ ጴጥሮስን ጋበዘ። ጴጥሮስ መጣ፣ አስተማራቸው ስለ ኢየሱስ፣ የኃጢአት ስርየትን ነገራቸው፣ ኢየሱስን የግል አዳኛቸው አድርገው ተቀበሉ። እንግዲህ ቁጥር የሐዋርያት ሥራ ምዕራፍ 10 ቁጥር 44 ላይ ምን ይላል? ጴጥሮስ ይህን ነገር ገና ሲናገር ቃሉን በሰሙት ሁሉ ላይ መንፈስ ቅዱስ ወረደ። ከጴጥሮስ ጋር የመጡት ሁሉ ከተገረዙት ወገን የሆኑ ምዕመናን በአሕዛብ ላይ ደግሞ የመንፈስ ቅዱስ ስጦታ ስለፈሰሰ ተገረሙ። በልሳኖች ሲናገሩ እግዚአብሔርን ሲያከብሩ ሰምተዋቸዋልና ይላል። እንግዲህ ብዙ ሰው ይሄንን ጥቅስ በመውሰድ በቃ ይሄው ያላመኑት ላይ ወዲያው ሲያምኑ ልሳን ወረደባቸው፣ ፈሰሰባቸው፣ ተናገሩ በማይታወቅ ቋንቋ ይላሉ። ግን አስተውሉ፣ እዚህ ጋር ከጴጥሮስ ጋር የሄዱ አይሁዶች ነበሩ። የአይሁድን ቋንቋ ምናልባት አረማይክ አለበለዚያ ዕብራይስጥ ሊሆን ይችላል የሚናገሩት። እነዚህ አሕዛብ ጋር ነው የሄዱት፣ የአሕዛብ ቋንቋ አለና በአሕዛብ ላይ መንፈስ ቅዱስ ሲወርድ ከጴጥሮስ ጋር አብረው የሄዱት እግዚአብሔርን ሲያከብሩ ሰምተዋቸዋል ይላል። ተናጋሪዎቹ አያውቁትም ቋንቋውን፣ ሰሚዎቹ ግን የሚናገሩት ነገር እግዚአብሔርን የሚያከብር እንደሆነ ስለ እግዚአብሔር እንደሆነ ገብቷቸዋል። ስለዚህ ይሄ ቋንቋ ተተርጉሟል ማለት ነው፣ ተተርጉሟል ማለት ነው። ምክንያቱም እግዚአብሔርን ሲያከብሩ ሰምተዋቸዋል ይላል። እንዲሁ ደግሞ እንቀጥልና በሐዋርያት ሥራ ምዕራፍ 19 ላይ ጳውሎስ በኤፌሶን እያለ የገጠመውን ነገር እናያለን። እንግዲህ ጳውሎስ በኤፌሶን ሄደ፣ መስበክ ጀመረ፣ ወንድሞችን አገኘ። በዮሐንስ ጥምቀት የተጠመቁ መንፈስ ቅዱስን ግን ያልተቀበሉ አልተቀበልንም አሉት። ከቁጥር 1 ጀምራችሁ አንብቡት፣ ምዕራፍ 19 ቁጥር 1። እንግዲህ በምን ተጠመቃችሁ እሳቸው? በዮሐንስ ጥምቀት አሉት። ጳውሎስም ዮሐንስስ ከእሱ በኋላ ስለሚመጣው ስለ ኢየሱስ ተናገረ ብሎ ስለ ኢየሱስ ነገራቸው። ከዚያ በኋላ ይሄንን ሲሰሙ በኢየሱስ ስም ተጠመቁ ይላል። ጳውሎስ እጁን በጫነባቸው ጊዜ ቁጥር 6 ላይ መንፈስ ቅዱስ ወረደባቸው፣ በልሳኖችም ተናገሩ፣ ትንቢትም ተናገሩ ይላል። እንግዲህ ይሄን የጻፈው ሰው በልሳን ሲናገሩ ሰምቷል፣ የተናገሩት ልሳን ደግሞ ትንቢት እንደሆነ ሰምቷል ማለት ነው። ስለዚህ ይሄ ልሳን የተተረጎመ ልሳን ነው። የተተረጎመ ማለቴ የተናገሩት አያውቁትም፣ የሰሙት ግን ስለምን እንደተናገሩ እያወቁ ነበር ማለት ነው። ስለዚህ እነዚህን ጥቅሶች ተጠቅመን የማይተረጎም ዝም ብሎ የሚናገር ልሳን አለ ልንል አያንደፍርም፣ ግን እንመጣበታለን። እሱንም ጥያቄ እንግዲህ እሱን ይዘን ነው እንግዲህ ወደ አንደኛ ቆሮንቶስ ምዕራፍ 14 ላይ የምንመጣው። ከዛ በፊት እኔ ተማሪ ያለው አንዲት አስተማሪያችን ኬሚስትሪ አስተማሪያችን ሀይ ስኩል እያለን 11-12ኛ ክፍል እያለው በዛ በክፍል ውስጥ ያለነውን የተወሰኑ ተማሪዎች ጋበዘችን። የኢቫንጀሊካል ኢትዮጵያ ውስጥ ካሉ የጴንጤ ቸርቾች አንዱ ጋር ነው የሄድነው እና ተሰብስበን አንድ 20-30 ተማሪ ይሆናል። ተዘመረ፣ ተሰበከ። ጸሎት ሲጀመር እንግዲህ እኔ ለክርስትናም አዲስ ነኝ፣ ብዙም ማውቀው ነገር የለም። በዚያ ጊዜ ያው ቆመን ይጸልያል፣ ብዙ ሰው ይጸልያል። እንግዲህ በተለያየ በማላውቀው ንግግር ይናገሩ ጀመርና እኔ ብቻ ሆንኩኝ የማልናገረው በዚያ ክፍል ውስጥ እና የሚያጸልየው ሰውዬ አይ ቲንክ የቤተ ክርስቲያኑ ፓስተር መሰለኝ መጥቶ በቃ ሊያናግረኝ እንትን ሊያርግ በተለያየ ሞከረ። ይሄን ድገም፣ በዚያ አድርግ፣ እጁን ጭኖ አልሆነ። ምንም ነገር መናገር አልቻልኩም፣ ምክንያቱም እኔ ምንም የመጣልኝ ነገር የለም እና የመንፈስ ቅዱስን እንዳትቀበል ልብህ ደንድኗል አይነት ነገር ብሎ ኤኒዌይስ ፕሮግራሙ አለቀ። ከዛ በኋላ ሌላ ጊዜ ጓደኛዬ ሄደ ደግሞ እንደዚህ እና እሱም እንደዚህ ቢሉት ምንም ለውጥ የለም። በኋላ ምን አረገ እሱ? አይ እስኪ በቃ ዝም ብዬ ወይ ልናገርላቸው ብሎ ዝም ብዬ አፌን ስከፍት አለ የሆነ ዝም ብሎ የሚደጋገም ነገር ምላሴ ላይ መጣና በቃ እየደጋገምኩ አልኩት አለ። ይህን ምሳሌ ያመጣሁት ለምንድን ነው? ሰዎች በስሜት እንዲሁ በመደጋገም ጭንቅላታቸው ላይ የሚመጣውን ነገር በማድረግ ከዚያ በኋላ በአፋቸው ላይ ምን እንደሚሆን ሳያውቁት ብዙ ነገር ይባላል። በቆሮንቶስ ሰዎች ዘመንም ያ ነበረ። የተለያየ አማልክት ነበር የተለያየ ሪቹዋል ነበራቸውና በጣም ይሄ ባምልኮ መንፈሱ ሲገቡ የተለያየ ነገር መቀባጠር በማይታወቅ ነገር መናገር በዛም ጊዜ የነበረ ነገር ነው ይሄ ደግሞ የሰይጣን ማታለያ ነው ነገር ግን ጳውሎስ ምን ይላል በዚህ ጊዜ ፍቅርን ተከታተሉ መንፈሳዊ ስጦታን ፈልጉ ትንቢትን መናገር ፈልጉ ካለ በኋላ በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም የሚያስተውለው የለምና የሚናገረው ሰው አያስተውለውም በመንፈስ ግን ምስጢርን ይናገራል ምስጢር ደግሞ የእግዚአብሔር ምስጢር የማዳን ምስጢር የኢየሱስ ክርስቶስ ምስጢር አሕዛብ ይዳኑበት ምስጢር ነው ብለናል ምስጢር ማለት ድሮ የተደበቀ ነው እንጂ አሁንም የማይታወቅ ለማለትም አይደለም ትንቢት የሚናገር ግን ለማነጽና ሰው ለመምከር ለማጽናት ይናገራል ይላል በልሳን የሚናገር ራሱን ያነጻል ትንቢት የሚናገር ማህበሩን ያነጻል ስለዚህ ልሳን ካለ ይተርጎም ይላል ጳውሎስ ባይተረጎም ግን ዝም ይበሉ ዝም ካሉ ደግሞ ልንሰማቸው አንችልም ስለዚህ ያንዳንዱ ልሳን ይተርጎም ይላል አለበለዚያ ዝም ብላችሁ ለነፋስ እንደመናገር ስለሚሆን ትክክል አይደለም የቤተክርስቲያንን ስርዓት ያበላሻል ይላል ከዛ ይቀጥልና ደግሞ ስለ ጸሎት ይናገራል በልሳን የሚናገር እንዲተረጎም ይጸልይ በልሳን ብጸልይ መንፈስ ይጸልያል ምሳሌ ይሰጣል አምሮዬ ግን ያለ ፍሬ ነው እንግዲህ ምን ይላል እሺ በልሳን እንኳን ብጸልይ ይላል ምንም የሚሰማው ሰው ስለሌለ ዋጋ የለውም በመንፈስ ጸልያለሁ በአምሮ ደግሞ ጸልያለሁ አምሮ ማለት በማወቅ በአንደርስታንዲንግ ማለት ነው በአንደርስታንዲንግ ነው መጸለይ ያለብኝ በአምሮ በመንፈስ ዘምራለሁ በአምሮም ደግሞ ዘምራለሁ ይላል እንደዚህ መሆን ነው ስለዚህ እኛ የምንባረክበት ነገር ሌሎችን ሰዎች እንዲባርክ ማድረግ አለብን ከሁላችሁ ይልቅ በልሳኖች እናገራለሁ እግዚአብሔርን አመሰግናለሁ ይላል እግዚአብሔርን ማመስገኑ በምን ያቃሉ ሰዎች ስለሚሰሙት ማለት ነው ሌሎች ሀገሮች እየሄደ ስለሚናገር ማለት ነው ነገር ግን በማህበር ስንሆን በልሳን ብናገር የሚያስተውለው ስለሌለ በዛ አካባቢ ሊያስተውለው ስለማይችል መናገር የለብኝም በአንደርስታንዲንግ ነው በአእምሮ ነው መናገር ያለብኝ መናገር ሞደው ይላል ስለዚህ ብሰሉ ይላል መንፈሳዊ ስጦታችሁን እንዴት መጠቀም እንዳለባችሁ እወቁ በብስለት አድርጉ ይላል ነገር ግን ትንቢት እንደዚህ አይደለም ትንቢት ሲነገር ያልተማሩት ይሰማሉ የሚታነጽበት ሰው ብዙ ነው ማህበሩ በደንብ ይታነጻል እግዚአብሔር የሚናገረውን በትክክል ማወቅ ይቻላል ይላል ትንቢትን እንዲናገሩ ያበረታታቸዋል ማለት ነው እና ይሄንን ነገር በጣም አስፈላጊ ነው ብዬ አስባለሁ ምክንያቱም አሁን ረገብ ባለ እንጂ በተለይ ከ20 ከ25 አመት በፊት በኢትዮጵያ በተለያየ ቦታ ያንዳንዱ ኢቫንጀሊካል ቸርች ጎራ ስትሉ ሁሉም ሰው በሆነ ቋንቋ እየተናገረ ነው ማን ምን እንደሚል አትሰሙም አሁን ትንሽ የመረጋጋት የማስተዋል ነገር መጥቷል እና ይሄ ትክክል አይደለም መጀመሪያ ልሳን የሚመጣው በቋንቋቸው ልንግባባቸው የማንችሎቸውን ሰዎች እንድንደርስ ነው የመጀመሪያው አላማው እሱ ነው ከዚያ በኋላ ደግሞ ምናልባት ደግሞ በመካከላችን አለመግባባት ሲኖርና የቋንቋ አለመግባባት ሲኖር ልክ በቆርኔሊዮስ ቤት እንደሆነው የጴጥሮስ ሰዎች ዕብራውያኑና የሮሜ የቆርኔሊዮስ ሰዎች አልተግባቡም የሚያግባባቸውን ልሳን እግዚአብሔር ሰጣቸው እግዚአብሔርን ሲያመሰግኑ ሰሙ በኤፌሶን ደግሞ ጳውሎስ የሚያደርገው እሱ ነው ትንቢት ተናገሩ እና ይሄ ነው የልሳን ጥቅም እንጂ በቤተ ክርስቲያን ውስጥ ዝም ብሎ ማነብነብና የማይታወቅ ነገር መናገር የመንፈስ ቅዱስ ስጦታ ነው የምንልበት መጽሐፍ ቅዱሳዊ አቋም የለንም ኖሮም አያውቅም ይላል በነገራችን ላይ ከዚያ በኋላ የፕሮቴስታንት ሪፎርሜሽንም የተሐድሶውን እንቅስቃሴ ስንናገር በልሳን መናገር የተሐድሶው እንቅስቃሴ አካልም አልነበረም አሁን ከጥቂት አመታት በፊት በዚህ በ20ኛው መቶ ክፍለ ዘመን የመጣ ነገር ነውና የሰይጣንን ስራ ከእግዚአብሔር መንፈሳዊ ስጦታ ለይተን ማወቅ አለብን ማለት ነው እኔ ብዙ የፕሮቴስታንት ቤተክርስቲያኖች እግሬ ረግጧል በጣም ደስ የሚሉ መወዳቸው ጓደኞች አሉ ቤተሰቦች አሉኝ በቤተክርስቲያናቸው ልሳን ሲነገር ሰምቻለሁ የተነገረው ልሳን በሆነ ቦታ ተተርጉሞ ለዚህ ሰው ነው ሲባል አላጋጠመኝም ትክክል ነውም ብዬ አላምንም እነሱም እየገባቸው እያስተካከሉት ነው አሁንና ስለ ልሳን ይሄ የመሰለ አስተውሎት እንዲኖረን ብዬ ነው ብዙ ተናገርኩኝ እስኪ ደግሞ እናንተ ከልምዳችሁ እግዚአብሔር ከገለጠላችሁ ካነበባችሁት ደግሞ ስለዚህ ሀሳብ እንስጥና እንማማር ተባረኩ መድረኩ ክፍት ነው
ሄሎ
ያጥ
እሺ አመሰግናለሁ ዶክተር በእውነት በጣም ጥሩ ርስና ለዘመኑ የሚመጥን ነው ብዬ አስባለሁ እንደውም አንተ ስትናገር ሰሞኑን በጣም በማህበራዊ ሚዲያ ላይ የተሰራጨ ሰዎች እንደቀልድም እንደምንም ሌሎችም ደግሞ ፕሮቴስታንት የሆኑ ሰዎች ፈጭቴ ነበረ ሰው ልሳኝ የተነገረ ነበርና አራምባ ቆሮም ፋን ቢልነ ምናልባት ትራንት ከታንተ ወደ ከፍታችሁ ከሆነ በብዙ ሾዎች የታየ ነበርና በስተት የሚነገርበት እንደው እነሱም ብቻ ሳይሆን ብዙ አድቬንቲስቶች የሚወሰድበት እግዚአብሔር ተናግሮኛል እናም ቢባል ነው ብዙ ከመቼም የበለጠ የማሰ ነው ታዲያ ግን አንተ እንዳልከው ለሰለምን አስፈልገ እግዚአብሔር ስጦታ ለምንሰጠ ብለን ስናይ ስጦታ ልዩ ልዩ የተሰጠበት ምክንያት እርስ በርሳችን እንድንፈላለግ ነው ቅድም አንተ ተቀሳ ያለፍከው ፍቅር ነው አይደል ሰዎች እርስ በርሳችን ማንፈላለግ ከሆነ ማንንም ሰው በራሱ ሙሉ አይደለም የሆነ ሰው የሆነ ሰው ያስፈልገዋል በተለይ ቤተክርስቲያን ስለዚህ የተለያየ ስጦታ እንዳለን መጠን ሰኞ ክፍል ላይ መሰል ስናይ ስጦታዎቹ ለተለያየ ናቸው ግን ለአንድ አላማ ስለዚህ የሚሰብከው የሚዘምረው ልሳን የሚናገረው የተለያየውና ለዛ ስጦታ እንዳስፈልግ ነው ስለዚህ ቋንቋ የሚያስፈልግበት እና በርም በተለይ ሰንበት ትምህርቱም ሲያስቀምጥ የተለያየ ትምህርቶችን ስናነብ የቋንቋ ልዩነት እንግዲህ ከኖህ ዘመን ጀምረን ነው ያለ በተለይ አይሁዳን በተበተኑበት የተለያየ ቋንቋ ይናገሩ ስለነበረ ብዙ ነገሮችንም አናይም በተለይ ነህሚያንም ስታነቡ ነህሚያ እስራኤላዊ የራሳቸውን ቋንቋ በመስራታቸው ከነህሚያ ጋር ይግባቡ ነበር እዝራ ያስተረጉም ነበር ጴጥሮስን በሚሰብክበት ጊዜ ማርቆስ ያስተረጉም ነበር ስለዚህ አንዱ ልሳን የተሰጠበት ምክንያት ብዙ ሰዎች 50 ቋንቋ ቢናገር 50ኛውንም አንድ ሰው መናገር አይችልም የሚችል ከሆነ ስለዚህ የልሳኑ ዋናት አስፈላጊነቱና የሚሰጠው ለምንድን ነው ካልን አላማው ለምንድነው ካል ወንጌል ለመስራት ነው ከወንጌል ውጪ ከሆነ እኔ አሁን አማርኛ የተናገርኩ የሆነ ሰው ልሳን ቢናገር ምን ጥቅም የለው ስለዚህ አንዱና ዋናው እግዚአብሔር የሚሰጥበት ምክንያት ሰዎች 50 ቋንቋ ቢናገሩ እግዚአብሔር ይሄን ሁሉ ለት ይናገራል የሚለው ለሰዎች እንዳምኑና ወንጌልን መድረስ እንድንችል ነው ይሄ ደግሞ ምናልባት ዋናውና አስፈላጊ ዝም ብሎ ማይሰጥም ያላላማም ማይሰጥም ትንቢትም ይሁን መንፈስም ይሁን ራይም ይሁን እግዚአብሔር የሚሰጠው በሰዓቱ ለወቅቱ ለመዳን ሲዘጋጅ ብቻ ነው ስለዚህ አንዱኛው ደግሞ ልብ ልንል የሚገባው መሳትም የሌለብን ሰዎች አይገለኮ ስለሚያስተርጉም አይደለም ያንን ነገርም አስፈላጊ ነው ማለት አለብን ስለዚህ እኛም በመጣሻ ዘመን የምንገኝ ሰዎች እግዚአብሔር መስጠት ሲገባው ትንቢቱንም ራይሁንም ይሰጠናል ዛሬ የሶስቱ መልአክ መልእክት እናደርስ እንደዛ ነገሮች ሁሉ ይመጣሉ ስለዚህ በዛ ውስጥ መንፈስንም ትንቢትንም መርምሩ ይላል አይደለ ወደ ህግና ነቢያት ሂዱ እውነትን ባይናገሩ አይበራም ስለዚህ እኛም ደግሞ እንደቀላል ማየትም አይገባም ሌሎች ሰዎች ብዙዎች ይላሉ አድቬንቲስቶች እኮ በቃ እምነታቸው ደካማ ነው ትንቢት አይናገሩ ደካማ አይደለም ስለዚህ ስለማናገር ሳይሆን እግዚአብሔር ወቅቱን ሲጠብቅ ይናገራል ተናግረውም ያውቃሉ ስለዚህ ቋንቋ በነ ነህሚያም ጊዜ ነበር አስተርጓሚ በነ ጴጥሮስም አሁንም በእኛ ጊዜ ኦሮምኛ ትግረኛ እንግሊዝኛ ሲናገር አስተርጓሚዎች አሉ አይደለ ስለዚህ ግን 50 ሰው አንድ ላይ ቢሆን ደግሞ እግዚአብሔር ለሌሎች ለአሕዛብ መናገር ካለበት ደግሞ ይናገራልና አንዱ ዋናው ልሳን ያስፈልገበት ይሄ ነው ትንቢት ደግሞ ያንን ለመግለጽና የእግዚአብሔር ሥራ ለመሆኑ እኛም ደግሞ ተባብረን እንድንሰራ ያንን ለመስጠት ያስፈልገ ነው የሚል ሐሳብ ለመስጠት ነው አመሰግናለሁ ዶክተር
በጣም ግሩም እግዚአብሔር ይባርክሽ ግሩም ሐሳብ ነው ከሌሎችም አጥራጥር ያረጋችሁ ሐሳብ ስጡ እኔ ጥያቄ ሰው ቀደመኝ ይቅርታ
ቀደም
አጥልቃሽ እንግዲህ ጥያቄ አለኝ ዶክተር ውብሸት ጥያቄ ምንድነው አሁን ስለ ልሳን ስለ ቋንቋ እየተናገረ ነው ያለ ነው በመንፈሳዊ ሁኔታዎች በባለ 50 አሁንም የጴጥሮስና የቆርኔሌዎስ በተከስከው እየተግባቡ የማያውቁትን ቋንቋ እንዲያውቁ አድርጎ ሁለት የተለያየ ቋንቋ የሚናገሩ መመናን ወይም ግለሰቦች ህብረሰቦች እንደተግባቡ ነው በመንፈሳዊ ሁኔታ የኔ ጥያቄ ሰዎች የተለያየ ችሎታ አላቸው ወይም ዝንባል ያላቸው አንዳንዱ ማቴማቲክስ ይወዳል አንዱ ቋንቋ ይወዳል አንዱ ሌላም ሳይንስ ይወዳል እና የቋንቋ ችሎታ ያላቸው በዘወትር ስራቸው ማለት ነው ወይም ደግሞ ቤተክርስቲያን አማካይ ላይ ያልሆነ ነገር ሁለት ቋንቋዎች ወይም ከሁለት ቋንቋዎች በላይ አስተውለው መተርጎም የሚችሉ ቋንቋ ዝንባሌ ያላቸው ቋንቋን በደንብ መጠቀም የሚችሉ ሰዎች ይሄስ የመንፈስ ጦታ ያካትታል ወይስ በመንፈሳዊ አሁን እንደምንነጋገረው ብቻ ያለው ነው የኔ ጥያቄ
ግሩም ጥያቄ ነው በጣም አጥሩ ጥያቄ ነው አስፈላጊ ጥያቄ ነው
እስኪ ሐሳብ ስትሰጡ ይሄን ጥያቄም ያሳባችሁ ሐሳብ ስጡ። እግዚአብሔር ይባርክካችሁ እንግዳው።
ሐሳብ ልስጥና ጥያቄንም እጠይቃለሁ። ይሄ የቋንቋ ችሎታም ያስፈልጋል፣ ትምህርት ብቻ ሳይሆን ችሎታም ያስፈልጋል። የበተፈጥሯቸው የቋንቋ ችሎታ ያላቸው በቀላል ቋንቋ ማጥናት የሚችሉ ማለት ነው። የተለያየ ቋንቋ በቀላሉ መናገር የሚችሉ አሉ። ሰዎች ስጦታ ነው ማለት ነው። ከዛ በትምህርትም ልናዳብረው እንችል ይሆናል እንግዲህ። ስለዚህ ስጦታ ነው። ዝንባሌም ቢኖረንም እግዚአብሔር ወደዛ አዘንብሎን ይሆናል እንጂ ዝም ብለን የምናመጣው ነገር አይደለም ብዬ አስባለሁኝ። ጥያቄ ደግሞ ማርቆስ 16 ላይ ያለውን ሐሳብ እንዴት እናየዋለን? የሚያምኑት ይሄ ይከተላቸዋል ብሎ ከተናገረው አንዱ በተለያየ በልሳንም እንደሚናገሩ ነው። ሁሉ ደግሞ አይና ሁሉም አስተማሪ አይደሉም፣ ሁሉም እንትኖች አይደሉም እያለ ይጠቅስልናል ጳውሎስና ሁሉም ልሳን መናገር አለባቸው ይከተላቸዋል የሚያምኑትን ይሄ ሲል እነዛ ላይ የተጠቀሱት ሁሉ ሊኖረን ይገባል ማለት ነው ወይስ ቤተክርስቲያን ማጠቃላይ ነው? ቤተክርስቲያን ውስጥ እነዛ ሁሉ ስጦታዎች መኖር አለባቸው ማለቱ ነው?
ሌላ በጣም ጥሩ ጥያቄ ነው የተነሳው። ተባረኪ። ያሳብ ጥያቄዎቹን አጠራጠር ያለ መልስ የሚሰጥ ካለ መድረኩ ክፍት ነው። ይሄንን ነገር ለመጨረስ አንድ 5-7 ደቂቃ ይቀረናል። እሺ ቀጥል።
እሺ እዚህ ውስጥ እንግዲህ እዚህ ላይ ትልቅ ማወቅ አለብን ነገር አለ። በመጽሐፍ ቅዱስ ውስጥ የተጠቀሰ ነገር አለ። ጥበብና እውቀት ወይም በእንግሊዘኛ knowledge and wisdom ይለዋል። እና እንግዲህ እነኚህ ስናይ በሁለቱ በኩል እግዚአብሔር እንግዲህ የሚሰጥ ነገር ነው። ግን አሁን እነዚህ የተለያዩ ችሎታ ወይም ጥበብ እንበል ያላቸውን እንዴት ይጠቀማሉ የሚል ነው። አሁን እንግዲህ እያጠናና ያለ ነው የመንፈስ ቅዱስ ስጦታ ነው። ስለዚህ አሁን ይሄ ከክርስቶስና ከመንፈስ ቅዱስ ጋር አንድነት ይዞ በክርስቲያን ዘሚያጻ ወይም ቀደም እንዳልነው ለወንጌል ስራ ምን ተጠቀም ነው ወይ የሚለው ማለት አለብን። ዛሬ አንድ ሰው 5-6 ችሎታ ኖሮት እነኛን በትክክል ለእግዚአብሔር ስራ የማይጠቀም ከሆነ ወይም ለሰው እይታ ወይም ለራሱ ኑሮ ብቻ የሚጠቀም ከሆነ እሱ የመንፈስ ቅዱስ ስጦታ ማለት አንችልም። ስለዚህ በአጠቃላይ እንግዲህ ቀደም እንዳልነው በመጽሐፍ ቅዱስም እንደተጠቀሰው ጥበብና ዕውቀትን ለይተን ጥበብ ሁልጊዜ ከእግዚአብሔር የሚሰጥ ነው። እግዚአብሔር ሲሰጠን ደግሞ ለስራው እንድንጠቀም ስንጠቀም ደግሞ ቀደም ጠቅሼዋለሁ በጥበብና በፍቅር በእውነት እግዚአብሔርን ከፍ ከፍ የሚያደርግ ነው ወይስ ራሳችንን ከፍ ከፍ የሚያደርግ ነው የሚለውን አስተውለን እንድናይ ነው። ማንኛውም ችሎታ ቢኖርም በጣም ጥሩ ነገር ነው። እነኚህ ደግሞ በተለያየ ቦታ ለተለያየ ስራ የምንጠቀም ከሆነ ለእግዚአብሔር ስራ በረከት ይሆናል፣ በእውነት ትልቅ ስጦታ ነው ብሎ ሊገመት ይችላል የሚል ሐሳብ አለኝ ባጭሩ። ጊዜ ይስጥልኝ።
ጥሩ ሐሳብ ነው፣ እስማማበታለሁ። ጋሽ እንግዳው ጥሩ ሐሳብ ነው፣ ማዛም ጥሩ ሐሳብ ነው ያነሳችሁት። በተለይ ጋሽ እንግዳው ያነሳው ሐሳብ ላይ እንደው ለመጀመር በተለያየ የቋንቋ ችሎታ ያላቸው 3-4 ቋንቋ የሚናገሩ አሉ። መናገር ብቻ ሳይሆን መተርጎምም አለ፣ ብዙ ነገር አለና ይሄ እነዚህ ነገሮች ተጠራቅመው መተው ወንድሜ እንዳለው ለእግዚአብሔር ክብር ሲውሉ፣ ወንጌልን ለመስበክ ሲውሉ፣ ቅዱሳንን ለማገልገል ሲውሉ በመንፈስ ቅዱስ የተቀቡ ይሆኑና የመንፈስ ስጦታ ሆነው ይቀርባሉ ማለት ነው ቤተክርስቲያንን ለማነጽ። እና መጽሐፍ ቅዱስ ስለልሳን በተለየ መልኩ ይሄ መንፈስ ቅዱስ እንዲናገሩ ሲያረጋ ከዚህ በፊት ሳይለማመዱት እንዲናገሩ ሲያረጋቸው የሚለው ላይ ነው ትኩረት የሰጠው። ለምሳሌ የሆነ ጊዜ እንደዚሁ ፓስተር ዳግባችለርም የመሰከረውን ሰምታችሁ ይሆናል። በመኪና የነዳ መንገድ ላይ አንድ ሰው አስቆሞት ያው ያንን ሰው ጭኖ እየሄደ ሰውየው ስፓኒሽ ብቻ ነው የሚናገረው ነገር ግን ከዛ ሰውዬ ጋር እንዲው ያወራ እንደዚህ ለማውራት እየፈለገ እየጸለየ ታስበው ከዛ ሰውዬ ጋር በስፓኒሽ ስለ እግዚአብሔር ፍቅር ስለ ኢየሱስ ክርስቶስ ስለ ወንጌል አወራና ሱራቱ የመሰከረው ነውና አንድ ጊዜ እግዚአብሔር እንደዚህ አይነት ስጦታዎችን ይሰጠናል ቀድመን ሳንለማመደው ማለት ነው ነገር ግን ደግሞ ቀድመን የተለማመድናቸው ቢሆኑም ለእግዚአብሔር ክብር የተሰውና የተሰጡ ስጦታዎች ሲሆኑ እግዚአብሔር በመንፈስ ቅዱስ ይባርካቸውና እነሱም ደግሞ የጸጋ ስጦታዎቻችን ይሆናሉና እኔ እሱም ጋር ስንግዳው ያልከውም እጅግ አስፈላጊ ስጦታ ስለሆነ አንሚያንስ ስለሆነ እንዳው ቀጥታ ልሳን ባንለው የቋንቋ ችሎታንም ይሄንንም ጥበብና ዕውቀትም የሰጠው እግዚአብሔር ነውና እሱንም ያሰብን ማመስገን አለብን ባይነኝ ማዚ ያልሹ እንዳው ጥቅሱን ስናነበው እነዚህ ነገሮች በሙሉ በተለያዩ ሰዎች ህይወት ተፈጽመዋልና ቤተክርስቲያንን የሚመለከት ነው እንዲያውም ስትጠይቅ እዚያ ላይ ምንድነው እኛ እንደ ቤተክርስቲያን እነዚህ አይነት ነገሮችን በህይወት ያማንን ለማመደው አባጎሼ ብለናል እግዚአብሔር ይመስገን በጣም ግሩም አገልግሎት ነበራቸው የተለያዩ አሉ ከዚህ ምዛም ግን እንደዚህ የመንፈስ ቅዱስ ስጦታዎች እነዚህ መፈወስም ጸልዮ መፈወስ ወይም ደግሞ እንደዚህ አይነት ድሮ ደቀመዛሙርቱ ሐዋርያቱ በታሪክ የተደረጉት ነገሮች ለምደው በዚህ ጊዜ በእኛ ዘመን የማይፈጸሙት ብለንም መጠየቅ አለብን ማለት ነው አንድ ሁለት ደቂቃ አለ ለዚህ ቶፒክ እስኪ ጋርሽንግዳውም ማዛም የራሳችሁን ሐሳብ ጨምሩበት
አይ እኔ ባለሆነና ሌሎችን ባሉ ተስማማለሁ ነገሩ የኛ አቀባበል ነው ከእግዚአብሔር መቀበል ስጦታ መሆኑን ተቀብለን ለሱ ክብር ይያዋል ነው ወይ ነው እንጂ ሁሉም ነገር የሚሰጠን ከእግዚአብሔር ነው ምንም ጥርጥር የለውም ነገር ግን የኛ አጠቃቀም ጉዳይ የመንፈስ ስጦታ አድርጎ ቤተክርስቲያኗን ለማነጽ ሰዎችን ለመጥቀም ይረዳል የኛ አቀባበል ወሳኝ ነው ባይነኝ ተባረኩ
አሜን እስኪ ማዚ ሐሳብ ካለሽ ጠምሪና ወደሚቀጥለው ድረስ እንሂድ
ያ ጥሩ ተብሏል ከነዚህ ከስጦታዎቹ አንዱ ወይ ሁለቱ ወይም ብዙ ሊኖረንም ይችላል እንዳንድ ግለሰብ እንደ ቤተክርስቲያን ግን ሁሉም ያስፈልገናል ግድ ነው ያስፈልገናል እንደ ቤተክርስቲያን ስለዚህ የዛ ተካፋዮች ለመሆን ሁላችንም ልንጸልይ እግዚአብሔር ለቤተክርስቲያናችን በሙላት እንዲያሳድጋት በጸጋ ስጦታ ልንጸልይ ይገባል
አሜን አሜን እግዚአብሔር ይባርካችሁ እንግዲህ የሚቀጥሉትን 20 25 ደቂቃ መሰለኝ ያለኝ ትንቢት ላይ ትኩረት እንድናደርግ ፈልጋለሁ ሰንበት ትምህርቱ ምን ይላል በተለይ ለዚሁ በ12ኛው በ14ኛው ምዕራፍ አንደኛ ቆሮንቶስ ትንቢትን መናገር በብርቱ ፈልጉ ይላል እና አንዴ ወክሳለሁ እንዴ ፈልጉ ይላል ለምንድነው ማንፈልገው እግዚአብሔር ሆይ የትንቢት ስጦታ ስጠኝ ለቤተክርስቲያንም ስጥ ነቢያትን አስነሳያል መጸለይ ያለብን በብርቱ መፈለግ አለብን ትንቢትን ማጥናት መመርመር አለብን እንደዚሁ ጨመርመር አድርጌ ጥቅል የሆነ ሐሳብ ጨምርበታለሁና ትንቢት አስፈላጊ ነው ለመምከር ለማነጽ ቤተክርስቲያንን ለመገንባት መንፈሳዊ ህይወታችንን ለማስተካከል ስንበድል እንድንመለስ የዳዊትና የናታንን ልምምድ ታስታውሳላችሁና አቅጣጫ የሚያስይዘን የመንፈስ ቅዱስ ስጦታ ነው ጋሽንግዳው ቅድም እንደ ጂፒኤስ ነው ብሏል መሪ ነው ካርታ ነው ትንቢት እና ያሁኑንም የወደፊቱንም ከታሪክም እያመጣ የሚነግረን ነገር ነውና ወደ ቤተክርስቲያናችን ስንመጣ ቤተክርስቲያናችን በነቢያትና በሐዋርያት መሰረት ላይ የተመሰረተች ናት ቤተክርስቲያን ስል መላውን የክርስትና ቤተክርስቲያን ከታሪክ ጀምሮ አነሳለሁ የኛንም አሁን ያለችውንም ቅሬታዋን ቤተክርስቲያንምና ትንቢት የተመሰረተንበት ነገር ነውና እግዚአብሔርም ይችን ቅሬታ ቤተክርስቲያን ሲያስነሳ በትንቢት በነቢያት መሰረት ላይ ነው ያስቀመጣትና የትንቢት አስገራሚ የሆነ የትንቢት ስጦታን በመስጠት ቤተክርስቲያኗ ከእንጭጭነቷ ከትንሽነቷ ጀምራ እያደገች እየተስፋፋች እንድትሄድ አመራርን የሰጠው እግዚአብሔር በነብዩ በእግዚአብሔር አገልጋይ አማካይነት ነውና ትልልቅ የሚባሉ ተቋሞቻችን ትልልቅ የሚባሉ የወንጌል እንቅስቃሴዎች ትልልቅ የሚባሉ አስተምሮዎቻችን
መንፈሳዊ መገለጥ እንዲኖረን መጽሐፍ ቅዱስን የበለጠ እንድናጠና እግዚአብሔር በነብዩ አማካኝነት ነው ያስተካከለን የተናገረን ያስተማረን። ነብያት በሉኝ እግዚአብሔር መልእክተኛ ነኝ ተላልለች ስዋ አገልግሎቷም ህይወቷም ግን ከነቢያት የማይተናነስ ነውና እንግዲህ ስለ ሚስስ ዋይት ኤለን ጂ ዋይት ትኩረት ሰጥተን እንድንወያይ ይፈልጋለሁ። አንደኛው የመወያያ ነጥብ እኛ በዚህ ቤተክርስቲያን የቅሬቷን ቤተክርስቲያን አባባልነት ተቀላቅለን በመልእክቷም ተባርከንና አምነን የክርስቶስ ዳግም ምጽአትን እየጠበቅን የትንቢቶቹን ፍጻሜ እያየን የምንኖር ሰዎች ኤለን ጂ ዋይት የምትባለዋን ሴትዮና ትምህርቷን የጻፈችውን ጽሑፎች በምን መልኩ ነው የምናያቸው? ኤለን ዋይት ነብይ አይደለችም። ከፓስተር ተበጀም ከፓስተር ጥሩነህም ከፓስተር ዓለሙም የተለየች ሰው አይደለችም። ዝም ብላችሁ ነው እንዲህ የምታረጓት። ተስተተም ብዙ ሰርታለች። አንዳንድ ያለችውን ነገር እንዲያው አልቀበልም። ምናልባት አመጋገብ ላይ ይሄ ቅጠላ ቅጠል ብሉ የሚለው ጥሩ ሐሳብ ነው። ሌላው ነገሩ ውሸታም ናት የሚሉም አሉ። ይሄንንስ እንዴት እናየዋለን? ሌሎች ጥያቄዎች አሉኝ፣ እንመጣበታለን። እንዴት ነው እነዚህን ነገሮች የምናስተናግዳቸው? ስለ ኤለን ጂ ዋይት ያላችሁ ልምምድ ምንድን ነው? ጽሑፎቿን ስታነቡ በእውነት ይሄ እግዚአብሔር መንፈስ ተናግሯት ነው የሚያስብል ነገር አግኝታችኋል ወይ? ይሄን ለጉባኤው መክፈት ፈልጋለሁ። በእሷ ዙሪያ የሚነሱ ሌሎች ጥያቄዎች ካሉ እቀበላለሁ። ሁሉንም መመለስ አንችል ይሆናል፣ ነገር ግን አትሊስት እናስተናግዳችኋለን። ተባረኩ፣ መድረኩ ክፍት ነው።
እኔ እድል አጋጥሞኝ የሚመጣው ኳርተር አራተኛው ኳርተር ስለ ትንቢት ስጦታ መሆኑን ተገንዝቤያለሁ በአጋጣሚ እና ሚስስ ዋይት ነው መካከለኛ ተደርጋ የሚስስ ዋይት ጽሑፍ ባላደራዎች ያዘጋጁት ነው እና የሚሉት ምንድን ነው እንደ ሌሎች ነቢያት ሁሉ ኤለን ዋይትም ሰው በመሆኗ እንከን አላት። ፍጹም አይደለችም። ሌሎች ነቢያትም ፍጹም አይደሉም እና መመዘኛው መጽሐፍ ቅዱስ ነው። የትንቢቶች የነቢያት መመዘኛው መጽሐፍ ቅዱስ ነው እና በዚያ ተመዝና እንደ ሌሎቹ ነቢያት ትንቢቷ ትንቢት መሆኑ ተረጋግጧል ነው የሚሉት። የመፈጸምና ያለመፈጸም ያልተፈጸሙ ትንቢቶች እኮ መጽሐፍ ቅዱስ ውስጥ አሉ። ያልተፈጸሙበት ምክንያት ኮንዲሽናል ወይም ደግሞ ቅድመ ሐሳብ ወይም ቅድመ ሁኔታዎች ስለሚያስፈልጓቸው ነው። ከተናዘዙ ለምሳሌ የነነዌ መጥፋት አልተፈጸመም፣ ምክንያቱም ስለተናዘዙ ትንቢቱ ሳይደርስ ቀረ እንጂ ትንቢቱ እውነት አልነበረም ማለት አይደለም። እና ሰፋ ያለ ትምህርት ኳርተሩ በሙሉ ተሰጥቶበታል። እና ግን ዋናው ነገር ነብይ ነች፣ የሚመዘነውም በመጽሐፍ ቅዱስ ነው። ግን እንደ ሌሎቹ ነቢያት ሁሉ ሰው እንደመሆኗ እሷም ጉድለት ያላት ሰው ሁሉ በድሏል፣ ኃጢአተኛ ስለሆነ ቅዱስ አይደለችም ወይም ደግሞ ፍጹም አይደለችም፣ እንደ ማንኛውም ተራ ሰው ኃጢአተኛ ነች። ነቢያትም ሌላ ነቢያትም ሁሉ እንደዛ ነበሩ፣ ድካም አላቸው እና ተብሎ በዝርዝር የተሰጣለ እንግዲህ በሚመጣው ኳርተር በደንብ እንማረዋለን ማለት ነው። እግዚአብሔር ይስጥልኝ።
በጣም ግሩም። እግዚአብሔር ይባርክ ጋሽ። እንግዳ ጥሩ ማስታወሻ ነው የሰጠን። ሌሎች ሀሳብ የምትሰጡት አለ?
እሺ፣ አመሰግናለሁ። እንግዲህ ይሄ ነገር ሁሌ በቤተክርስቲያን የሚያጨናጭቅ ነው። ባለፈው አንድ ሰው ጠይቆኝም ሀሳብ ሰጥ ነበር። በነገራችን ላይ በየዘመናቱ ሰዎች እግዚአብሔርን የማይቀበሉ ከሆነ እግዚአብሔርን አይቀበሉም። ቁም ነገሩ ሰዎች የእግዚአብሔርን ቃል ሲቀበሉ፣ መጽሐፍ ቅዱስን ሲመረምሩ የምናገኛቸው ነገሮች አሉ። በተለይ ኢዮኤል ላይም ሐዋርያ ስራም ስናነብ በመጨረሻ ዘመን እግዚአብሔር መንፈሴን አፈሳለሁ፣ ብዙ ወንዶች ልጆች፣ ሴቶች ልጆች ትንቢት ይናገራሉ ይላል። ስለዚህ ከመጨረሻ ዘመን ከተነሳውም በየዘመናቱ ከሚነሱትም እሷ ነብይ ናት ብለን እናምናለን። ያ ማለት ግን በደም ስናይ ሰዎች እንደው እሷንም ባይቀበሉ መጽሐፍ ቅዱስ መርምሮ በዛም ቢያምኑ በጣም ድነት አለው። እሷም ተስከምጠው የሚያምኑ ሰዎች ሙሉ በሙሉ የትንቢት መንፈስ ትንሹ ብርሃን ነው እንጂ ዋናው መጽሐፍ ቅዱስ ነው። ነገር ግን እዛ ጥያቄ የሚያነሱ ሰዎች እየወቀስኳቸው ምን እያልኳቸው አይደለም። መጽሐፍ ቅዱስን የማያምኑ ሰዎች እና ጥያቄ ሊያነሱ ይችላሉ። ተጽፏል፣ የትንቢት መንፈስ የክርስቶስ ኢየሱስ ምስክር ነው ተብሏል። ስለዚህ እኛ ባናነብም እግዚአብሔር የሰጣትን ባናነብም መጽሐፍ ቅዱስ ምናንም በራሱ በቂ። ያ መጽሐፍ ቅዱስ ደግሞ ወደዛ ይመራል ለተሻለ እውቀት ነው። ስለዚህ ሰዎች የትንቢትን ቢቀበሉም ባይቀበሉም በክርስቶስ ዘመን የነበሩትም አልተቀበሉም። እንደሚነገርም ከሰው ከተወለደው ከክርስቶስ ኢየሱስ ውጭ ሁሉም ሰው ኃጢአተኛ ነው ይላል ሄኖክ እነ ኤልያስ። ሄኖክ እንደውም መጽሐፍ ቅዱስ ሲናገር ኃጢአት አልሰራም ይላል። ሳይሞት ያደረገ እነ ኤልያስ እነ ሄኖክ ናቸው። ነገር ግን በሰብአዊ ስለሆነ ኃጢአትም አለባቸው አይደለ? ስለዚህ ይህንን ነው ግምት ውስጥ ስናስገባ። እኛ እንደ ሰው ስንኖር ሰብአዊ የሆነ ፍጥረት አለ። ሰው ንጹህ ከሆነማ ክርስቶስ ኢየሱስ መሞት አያስፈልገውም። ስለዚህ ያ ስለሚያስፈልግ ሰዎች ከነድክመታቸው አንዳንድ ነገሮችም ስናይ እኮ ውስተን የሆኑ ካቸዎች ይኖራሉ አይደል? በነ ጳውሎስ ጊዜ አሁን ለምሳሌ ሻሻት ሰው ምናምን ሲባል ሰዎች ጥያቄ ጳውሎስ በነበረበት ዘመን ነው። አንዳንድ ደሴም ቲንግ ደግሞ እሷን በነበረችበት ሰዓት በውስተን ካልቸሩ ያ ነገሮች ይንጸባረቃሉ። ከዛ ውጭ ግን ጥያቄ ልናነሳ የሚገባን በመጽሐፍ ቅዱስ መሰረት ነው ወይ የሚለውን ነው። ከዛ ውጭ የሆነው ግን ሰዎች አልቀበልም፣ ይሄን አልቀበልም፣ ቤተ መቅደስ አለች ቢያ እነሱ ጉዳይ ነው። መጽሐፍ ቅዱስ ግን ያንን ያስቀምጣል። ስንመረምር ምንም ስህተት እስከሌለው ድረስ ተፈጻሚነቱን እያየን ነው። እና እኔ በራሴ እንደ አድቬንቲስትም ነብይናት እግዚአብሔር የሰጠን ቃል ደግሞ ለእኛ ለዘመኑ ለአድቬንቲስቶችም ለሌሎች የምንደርሰው ነው የሚል ሀሳብ ለመስጠት ነው። አመሰግናለሁ።
ሄሎ ሄሎ፣ አንዲት ነገር ልናገር። እንኳን ኤለን ጂ ዋይት ሰዋን ክርስቶስ መለኮት እኮ ነው። ከሰማይ ወርዶ በሰው ማህፀን አርፎ የተወለደ መለኮታዊ ሰው ነው። ግን እሱን ራሱ ይሄ የዮሴፍና የማርያም ልጅ አይደለም እንዴ? እንዴት የእግዚአብሔር ልጅ ነኝ ይላል ብለው ከሰውታል። ጥቅሱን አሁን ማግኘት ባልችል፣ ሁለተኛ ነገር ደግሞ ለቄሳር ግብራ ለቄሳር ግብር አትክፈሉ ብሏል ያልተባለ ነገር ሁሉ እየተከሰሰ ነው። ጌታ ኢየሱስ ክርስቶስ ለሙትም ለሁሉም ነገር የሆነ እንኳን ኤለን ጂ ዋይት ሰው ናት፣ ሴት ናት። እሷ ያለቻቸው የጻፈቻቸው አንድ የወደቀ ነገር አለ። ሁሉ ትክክል ናት፣ ፐርፌክት ናት። ግን ግድፈት አላት። ወተትን ትክ ብለህ ስታየው ድፋለሁ። ሰው ናት ስጋ የለበሰችማ አንዳንድ ነገር ሊኖር ይችላል። እንግዲህ ያን አለፍ ብለን የዋናውን ነጥብ የተናገረችውን መያዝ ነው እንጂ ኃጢአት ማብዛት በሚሰሩ ሰዎች ላይ እንቅፋት መሆን ነው እና እግዚአብሔር ይስጥል።
አሜን። እንግዲህ ጠቅለል እያደረግን እንሄድ። ጥሩ ጥሩ ሀሳብ ተሰጥቷል። ይሄንን ነገር በትኩረት ሰጥተን እንድናየው ያልኩበት ምክንያት እንዳላችሁት በተለያየ መንገድ የተለያየ ጥያቄም ተቃውሞም ይመጣል እና እኔ በግሌ የራሴ ምስክርነት ምንድን ነው፣ እግዚአብሔር በተለያየ መልኩ ይህንን እውነት የበለጠ እንዳውቀው እንድባረክበት መርቶኛል። መጀመሪያ እንግዲህ ነፍስ አውቄ እንግዲህ ያው ድሮ አያቶችም አድቬንቲስቶች ስለነበሩ ወደ ቤተክርስቲያን ሕፃን ሆነን የመምጣት ነገር አለ ብዙ ባናውቅም፣ ነገር ግን በኋላ ሀይ ስኩል ልጨርስ ስል በደንብ ማንበብ ማመዛዘን ትንሽ ወደ ልቦናዬ ስመለስ የተለማመድኩትን ልንገራችሁ እና በዛ ጊዜ የነበረው የባህር ዳር ቤተክርስቲያን ወንጌላዊ ፓስተር አስራት ነበር። እንዲያው የምታነብ ልጅ ትመስላለህ ብሎ የዘመናት ምኞት የሚባል መጽሐፍ ይሰጠኛል። ያን ጊዜ እኔ ዝም ብዬ ከጓደኞቼ ጋር በዛ ሳልፍ ገብቼ ነው ወደዛ ያንን መጽሐፍ ሰጠኝ። ያንን መጽሐፍ አነበብኩ። እንደዛ አይነት መጽሐፍ በህይወቴ አንብቤ አላውቅም። እግዚአብሔር ባረከኝ። ክርስትናን ጌታ ኢየሱስን ተቀበልኩኝ። ጥምቀት ትምህርት በዝርዝር መማር ሳያስፈልገኝ ተጠመቅኩኝ። በጣም አሁንም ድረስ የዘመናት ምኞት፣ ታላቁ ተጋድሎ እንዲሁ እነዚህ አምስቱን መጽሐፍ ወደ ክርስቶስ የሚያደርስ መንገድን ጨምሮ በየዓመቱ በቻልኩ ለማንበብ ሞክራለሁ። እንዲያው የዘመናት ምኞትን በታማኝነት በየዓመቱ እየደጋገምኩ አነባለሁ። ይህን ምለው እንዲያው ዝም ብሎ ነገር ለማብዛት ሳይሆን ስንጠቀምበት ስናነበው እንባረክበታለን። የእግዚአብሔር ያስቀመጠውንም በሴትዮዋ ያስቀመጠውን ስጦታ ወደ እኛም ይመጣል፣ ለህይወታችን በረከት ይሆናል። ካላነበብነው፣ ካልተጠቀምንበት፣ ካልተለማመንነው፣ ካልቀመስነው ደግሞ ለትችትም ለተለያየ ነገርም የመጋለጥ ነገር ይኖርልና ብዙ ጊዜ ሰዎችን መመክረው አንብቡት ስታነቡት ካልተማረች ካራተኛ ክፍል ትምህርት ካቋረጠች በዛ ጊዜ ሴት ሆና ሴትን በማያከብር ሶሳይቲ ውስጥ ህብረተሰብ ውስጥ ሴት ሆና ይሄን ሁሉ እንድትጽፍ ይሄን ሁሉ እንድትናገር ይሄን ሁሉ ነገር እንድታደርግ የእግዚአብሔር መንፈስ ካልሆነ ሌላ ምን ሊያደርጋት ይችላል? አልተማረች ምን አላለችና ከተማሩት ጠቢባን ከተባሉት የበለጠ ነገር ለቤተክርስቲያን የሰራችው የእግዚአብሔር መንፈስ በሷ ስለተናገረ ነውና ህይወቷ ጽሑፎቿ ይሄን ይመሰክራሉ። የተወሰኑ ነገሮችን ልበል። ትንቢት ተናግራ ተፈጽሟል ወይ? አዎ። አንደኛው ስለ አሜሪካ ሲቪል ዋር የተናገረችው testimony of the church አንደኛው ቅጽ ላይ ይሄ የሚመጣ ጦርነት አለ ብላል። ቶሎ የሚያልቅ አይደለም፣ ብዙ ደም መፋሰስ ይኖራል። ከጥቂት አመት በኋላ ለአራት አመት የፈጀ የአሜሪካ ሲቪል ዋር ነው። በtestimonies for the church ቅጽ 8 ላይ በማኒስክሪፕትም ላይ ተጽፏል 1903 ዓመተ ምህረት ሳን ፍራንሲስኮ እና ኦክላንድ እንደ ሰዶም እና እንደ ገሞራ የሆኑ ነው እግዚአብሔር ይጎበኛቸዋል አለች። ከሶስት አመት በኋላ እጅግ አጥፊ የሆነ የመሬት መንቀጥቀጥና እሳት ከተማውን አጠፋ። አሁንም ደግማ ደጋግማ ትናገራለች ቤተክርስቲያናችን በአለማዊነት በተለያየ ነገር በተወጠረችበት ጊዜ ባትል ክሪክ ይያለ እዚህ ቦታ ሆነን ትልቅ ነገር መስራት የለብንም፣ ወደ ተለያየ ቦታዎች መስፋፋት አለብን፣ ባካችሁ ህንጻ በህንጻ ላይ እዚህ ከተማ አትጨምሩ፣ ወንጌላችን ይስፋፋት ላለች ሚሰማት አልነበረም። ከጥቂት ጊዜ በኋላ ያ የባትል ክሪክ ህንጻ በእሳት ነደደ። ከዛም ደግሞ ወደፊት የሚሆኑ ነገሮች ነግራናል። የአሜሪካ ፖለቲከኞች እና የአሜሪካ ህግ አውጪዎች የእሁድ ሰንበትነትን በህግነት የሚያወጡበት ጊዜ ይመጣል። አሁን ይቺ ሀገር ዲሞክራሲ ቢኖራትም ይሄ የሚቀርበት ህገ መንግስቱ ተጽፎ በሃይማኖታዊ ተጽኖ የሚወጥቅበት ጊዜ ይቺ ሀገር ትመጣለች ብላ የዛሬ 100 ምናምን አመት ነው የተናገረችው። ይሄው እንግዲህ ቀስ በቀስ እያየን ነው የትንቢቱን ፍጻሜና እነዚህን ያልኩት ለምንድን ነው? ነብይናት የሚባለው ዝም ብሎ ከመሬት ተነስተው አይደለም። እግዚአብሔር የገለጠላትን ተናግራለች፣ ተፈጽሟል። እግዚአብሔር ራይ ሰጥቷታል፣ አድርጋለች። እንዳላችሁት ደግሞ ግድፈትም አይጠፋም። እኛ በዛ ጊዜ አልኖርንም፣ ግን እንግዲህ ግድፈትም ተቃውሞም አይጠፋም። ያው እኛ ማንቀበለውን ወይ ከኛ ጋር አብሮ ማሄድ ነገር የተናገረችው ሊኖር ይችላል። ነብይ አይደለችም የሚያስብል አይደለም። ነገር ግን ዋና ዋና በሆኑ አስተምሮዎች ላይ የሚቃወሙዋል፣ ይሄ ትክክል አይደለም የሚሉ ሰዎች አሉ። ግብዣችን እንዲያነቡ እንዲባረኩበት ህይወቷን እንዲያዩ ይሄ ከአራተኛ ክፍል ካቋረጠ ሴት አቅመ ደካማ ከሆነች ሴት እንዴት ሊወጣ እንደቻለ ካስረዱን ጥሩ ነው፣ ካላስረዱን ግን የእግዚአብሔር ታላቅ መገለጥ ነው ብለን ከመቀበልና በዚህ ከመባረቅ ውጪ ሌላ ምንም አማራጭ የለንም ማለት ነው። እና ይሄ በጣም አስፈላጊ እውነት ነው፣ ሁላችንም ልናስብበት የሚገባ ነው። ይሄንን ስጦታ መቃወም ጳውሎስ ሲጀምር ምንድነው ያለው? የትንቢት ስጦታ ወይም የመንፈስ ስጦታዎች ያስፈልጉት ቤተክርስቲያንን አንድ ለማድረግ ነው፣ ወደፊት ለመቀጠል ነው በአንድነት። ይሄንን ስጦታ የማይቀበሉት ናቸው በተለያየ ጊዜ ቤተክርስቲያናችንን ሲበትኑ፣ ተለያየ ንፋቄ በቤተክርስቲያን ላይ ሲያመጡ፣ የተለያየ ነገር እየጎነጎኑ መበታተንንም ያመጡትና በጣም ልንጠነቀቅ ይገባል። በትንቢታዊ መሰረታችን ላይ የሚመጡ ተቃውሞዎች ይበታትኑናል፣ ያጎሳቁሉናል፣ አቅጣጫ እንድንስት ያደርጋሉ። ለዛ ነው የእሷን ጽሑፎችና የእሷን አገልግሎት በነብይነት የማይቀበሏት ሰዎች በዚህ ቦታ እየመጡ እንዳይሰብኩ እንዳያስተምሩ መጠንቀቅ አለብን እያልን የምንናገረው መሰረታችን የሚያናጋ ትምህርት ይዘውብን ስለሚመጡ ነው እንጂ ሰዎችን ስለምንጠላቸው፣ መጥፎ ሰዎች ስለሆኑ፣ ጎጂ ሰዎች ስለሆኑ አይደለም። እግዚአብሔር ለሰጠን ትንቢታዊ መሰረት፣ እግዚአብሔር ለሰጠን መልእክት፣ እግዚአብሔር ለሰጠን በረከት ታማኝ መሆን አለብን። የትንቢት ስጦታ ስለሆነና እሱን በጣም አፕሪሼት ልናረገው ያስፈልጋል። ደሞ ይገባኛል ብዙ ጽሑፎቿ በእንግሊዝኛ ናቸው በአማርኛ ልተተረጎሙም ልናነባቸው ልናደንቃቸው አንችል ይሆናል። ነገር ግን በተቻለን መጠን እግዚአብሔር በሰጠን ችሎታ እናቀም የተተረጎሙትን እናነብ። እግዚአብሔር ይመስገን በነጋሽ እንግዳውና በሌሎችም ብዙ ጽሑፎቿ እየተተረጎሙልን ነው። በጣም ግሩም ነው። እንባረክበት። ትራችን ይባረካል። አስተሳሰባችን ይባረካል። ኃጢያትንም እናሸንፍበት አቅም እግዚአብሔር በመንፈሱ ይሰጠናል። ያልጠበቅናቸውን ብዙ ትምርቶች እናገኛለን። ባለፈው አመት ከቴስቲሞኒስ 1 እስከ 9 መኪና የነዳው ለአዳምጥ በየአመቱ ሙሉ አዳምጭ እየጨረስኳቸውና ያልተናገረችበት ርዕሰ ጉዳይ የለም። ብናነበው ብንሰማው ለፍራችን ለቤተሰባችን ለቤተክርስቲያናችን ለሌላው ነገር በሙሉ የሚጠቅም ብዙ መርህ ተናግራለች ለማለት ነው። እግዚአብሔር ይባርካችሁ። ብዙ ተናገርኩ። ምናልባት በዚህ ጉዳይ አንድ እንደማይቀር የምጨምረው አለ የሚል ሰው ካለ እድል ልስጥና ፕሮግራሙን እንጨርሳለን። እግዚአብሔር ይባርካችሁ።
ግን ቅርታ አንድ ቀደም በተናገርከው ሐሳብ ላይ ከዚህ በፊት በተለይ በአዲስ ቋንቋ በመናገር ላይ ትንሽ አንድ ጥያቄ አለኝ። እኛ ከዚህ በፊት ስንማር የነበር ነው ሊሳንን ሊሳን ማለት ኦልሬዲ በቋንቋ መግባባት እንደሆነ አማርኛም የተለያዩ ቋንቋዎች ሊሳኖች እንደሆነ ስንማርም ስናስተምር ነበር ነው። ግን ሊሳን ማለት ግለሰቡ ተናጋሪው የማያውቀው ቋንቋ ነው የሚል ነገር ስለሰማው እኔ እንዴት እናስማማለን የሚል ሐሳብ ነው። ከይቅርታ ጋር ማለት ወዳላ ስለመለስኩኝ እናም እንዴት ነው አሁን መግባባት በቋንቋ መግባባት ራሱ ሊሳን ነው የሚል ሐሳቦች አሉ። በዛሬም ላይ ቋንቋን መቻል አንድ ሰው የማይናገረውን የማያውቀውን ቋንቋ ችሎ የባዕድ ቋንቋዎችን በደንብ ብዙ ቋንቋዎችንም መቻል ራሱ ሊሳን የሚል ሐሳብም ዛሬ ተነስተዋልና ሊሳን ግለሰቡ ተናጋሪ የማያውቀው ነው ከተባለና የምንግባባቸው ቋንቋዎች ነው የተባለውን ነገር ሁለቱን እንድታርገን ነው የምናስማማ የሚል ጥያቄ ያለኝ ከቅርታ ጋር።
ጥሩ ችግር የለም። እግዚአብሔር ይዋርከ አጠር አድርጎ መልስ የሚሰጥ ሰው አለ ከመካከላችን? እሺ፣ ብዙ ስላልን እንግዲህ እኔው ጠቅለል አድርገው። እግዚአብሔር ይባርክ። ጥሩ ሀሳብ ነው። ልሳን ደቀ መዛሙርቱ በሐዋርያት ሥራ ምዕራፍ 2 ጴጥሮስና ቆርኔሌዎስ በምዕራፍ 10 ጳውሎስና የኤፌሶን ሰዎች በምዕራፍ 19 ያሉትን አንስተን ልሳን ተናጋሪው ከዚህ በፊት ባልተለማመደው ግን በመንፈስ ቅዱስ ስጦታ በኃይል በደቀ መዛሙርቱና በሌሎቹ ምሳሌዎች እንደተገለጠው ለሰሚዎቹ በሚስተዋል መልኩ የተነገረ ቋንቋ ነው ብለናልና መጽሐፍ ቅዱሳችን ልሳን ያለው ለዛ ነው። የሚግባቡበት ቋንቋ ቢሆንማ ይተርጎምም አይተርጎምም ማለት አያስፈልግም ነበር። አሁን ለምሳሌ እኔ ኦሮምኛ ምችል ከሆነ ኦሮምኛ ተናጋሪ የሆነ ቦታ ሲሄድ በኦሮምኛ ብነግራቸው አማርኛ ብናገርም ማለት በኦሮምኛ ብናገራቸው በልሳን ተናገርኳቸው ማለት አይደለም። መጽሐፍ ቅዱስ ልሳን የሚለው ልሳን ቋንቋ ነው። በእርግጥ ግን የመጽሐፍ ቅዱስን አጠቃቀም እያየን ስለመጣን ነውና የማይታወቅ ስለሆነ መተርጎም አለበት ያለው ለዚያ ነው። ነገር ግን እንዳልከው የቋንቋ ስጦታ የሰጣቸው ችሎታ የሰጣቸው ሰዎች አሉ እግዚአብሔር የመተርጎም 3-5 ቋንቋ የመቻል ይሄም ጥሩ ነው። ለመንፈሳዊ አገልግሎት ጥቅም ሲውል እግዚአብሔርን ለማክበር ሲውል የመንፈስ ቅዱስ ስጦታ ሆኖ ኦርዴን የተደረገም ነገር ስለሚሆን እግዚአብሔር እንደዚህ አይነት ችሎታ ከሰጠን እንጠቀምበት። እግዚአብሔር ይከብርበታል፣ ሰዎች ይባረኩበታል። እና ጥበብና እውቀትንም የሰጠ ችሎታንም የሰጠ እግዚአብሔር ነው በሚል ሁለቱን አስማምተን ነው የቀጠል ነው። እንግዲህ መልሼልህ ከሆነ አላውቅም። ይሄው ነው። እግዚአብሔር ይባርካችሁ። 5 ደቂቃ ይቀረናል፣ ፕሮግራማችን አልቋል። መልካም ምሽት፣ መልካም ሰንበት። በጣም ግሩም ውይይት ነበረን። ተባረኩ። መልካም ጊዜ።
አሜን አሜን። አንተንም እግዚአብሔር ይባርክ። ጌታ ጸጋውን ያብዛልህ፣ ቤትህን፣ አገልግሎትህን ሁሉ ጌታ ይባርክ። አዎ በጣም ጥሩ የሆነ ውይይት ነው የነበረን። ለዛ እግዚአብሔርን ደግሞ እጅግ አድርገን እናመሰግነዋለን። ሀሳብ በመስጠት በጥያቄ በሁሉም ነገር ተባብራችሁ ያስጠናችሁንን ያስተማራችሁንን ወገኖች ሁሉ ጌታ ይባርካችሁን እንላለሁ። እግዚአብሔር ይተመሰገን ይሁን። እኛም ደግሞ እንግዲህ ሁሌም ሰሚዎች ብቻ ሳይሆን በተግባርም የምንገልጽ የምንማረውን ማሳየት እንድንችል በህይወታችን መለወጥ እንድንችል እግዚአብሔር ሁላችንንም ይርዳን። ስለነበረን ጊዜ እግዚአብሔር ይመስገን። ዛሬ የተቀደው ቁጥር 7496 ነው። ማዳመጥ ለምትፈልጉ በቅርብ የተቀዱትም ብላችሁ ብትገቡ በሻሎም ዌብሳይት እዛ ላይ ሊገኝ ይችላል። እዚህ ቀጥለን እህታችን ቅድስት አሁንም በዝማሬ ታገለግለንና ከዛ አጋሽ በቄ ይህንን የመጀመሪያውን የሰንበት ትምህርት ክፍል በጸሎት እንዘጋና ከዛ ደግሞ ምስጋና መዝሙር ፕሮግራም አለን እንቀጥላለን። አሁን የዝማሬ ጊዜ ነው። ለቅድስት ጊዜውን እንሰጣለሁ። ተባረኪ።
አሜን። እሺ እግዚአብሔር ይመስገን። የምዘምረው መዝሙር መንፈስ ቅዱስ መሪያችን የሚለውን ለጌታ ስም ዘምራለሁ። ከክርስቲያን የማይርቀው መንፈስ ቅዱስ መሪያችን በበረሃ ስንመንን እጃችን ይዘምራል ስንሰማ መልካም ቃልን ደካሞች ደስ እንዲለን መንፈስ ጥራይና ብለ ስትመራይ ልከተል የታመንከ ወዳጄ ሆይ እርዳታ እንዳይርቀኝ ጨለማውም ሲያስፈራራ ትርትር እንዳይዘን አውላ ነፋስ ሲነሳ እንዳይደክም ልባችን መንፈስ ጥራይና ብለ ስትመራይ ልከተል የስራ ቀን ሲያበቃ እረፍታችን ስንጠብቅ ወደ ሰማያዊ ደስታ ለመግባት ስንናፍቅ የኢየሱስ ክቡር ደሙ ያነጻናል እንወቅ መንፈስ ጥራይና ብለ ስትመራይ ልከተል። አሜን። መንፈስ ቅዱስ ይርዳል። እግዚአብሔር ይመስገን።
አሜን። ተባረኪ። ጌታ ጸጋውን ያብዛልሽ። እሺ ጋሽ በቄ በጸሎት ያገልግሉን። እንግዲህ ብዙ የታመሙ ወገኖች አሉን በጸሎታችን የምናስባቸው። በተለየ መንገድ ደግሞ በዛሬው ምሽት ለተማርነው ትምህርት ጌታ መንፈስ ቅዱስ ሁላችንንም እንዲረዳን በተማርነው መኖር እንድንችል እግዚአብሔር እንዲረዳን እንጸልይ። ወደ ጸሎት እንሂድ። በጸሎት መንፈስ ሆነን ሁላችንም በጌታ ፊት እንቅረብ።
አንድ ቃል ነገር
እሺ
ከመጸለይ በፊት ብዬ ነው ከዛሬ በኋላ እኔ ስለማልገኝ አገር ቤት እሄዳለሁኝ። በእኔ ቦታ ሌላ ሰው ተኩ ወዳቸዋለሁኝ። በምድር ባንገናኝ ግን ሰማይ እንገናኝ። እንጸልይ። የምትወደን አባታችን እግዚአብሔር እናመሰግናለን እናመሰግናለን። ቸሩ እግዚአብሔር ኃያሉ ንጉሥ ተመስገን። ቅዱስ እግዚአብሔር አብ፣ ቅዱስ እግዚአብሔር ወልድ፣ ቅዱስ እግዚአብሔር መንፈስ ቅዱስ አንድ አምላክ በጌታ በኢየሱስ ክርስቶስ ስም ክብርን፣ ምስጋናን፣ ስግደትን፣ አምልኮን፣ ውዳሴን፣ በረከት፣ ጥበብ ለአንተ የሚገባ ስለሆነ ተመስገን። ተመስገን። የፈጠርከን ተመስገን። የመረጥከን ተመስገን። ያኖርከን ተመስገን። እውነት ስለሰጠህን ተመስገን። ጌታ ሆይ ጊዜ አልቆ በዚህ በመጨረሻ ዘመን ስንኖር ሰይጣን አልቆበት የተፈረደ ጠላት ስለሆነ ዓለም በቃ የሚያልድባላልቀው ትምህርቱ በሚያመጣበት ሰዓት እኛን ደግሞ የሰጠን እውነት ስላለ ግራ እንዳይገባን ቃል ስለተላከልን በወንድሜ ውክ ስላስተማርከን ተመስገን። ይሄን ደግሞ እውነት ከሆነ እግዚአብሔር አምላክ የመንፈስ ቅዱስ ዝናም የኋለኛ ዝናም እግዚአብሔር ሊሰጠን ተዘጋጅቷል። እኛ ስላልተዘጋጀን የቆየብን ልባችን የኋለኛ ዝናም እንድናዘጋጅ ስራችን እንድናጠናቅቅ የመጨረሻ ስራችን እንድንዘጋ ጌታ ቶሎ እንዲመጣልን እንጸልይ። ሊሰጠን ተዘጋጅቷል፣ እኛን ደግሞ ለመቀበል እንዘጋጅ። እናመሰግናለን ጌታዬ፣ አጣታችን መደላችን ይቅር በለን፣ እንደ ቃልህ እንደተገለጸልን እንድንኖር እርዳን። በቅርብ ትመጣለህ፣ ተቀባይ እንድንሆን እርዳን። ቀኞች ብቻ እንድንሆን እርዳን። ግራ እንዳይገባን እምነታችን እንደሆን እንዳንጥል ትጥቃችን እንዳንፈታም ጠብቀን። መንፈስ ቅዱስ ከማሳዘን አንተን ከማቁሰል ከድፍረት ማጥያት ጠብቀን። አይናችን ክፈትልን፣ ማስተዋል ስጠን። ጌታ ሆይ እናመከብረሃለን፣ አብረን ስለነበርክ በዚህ ሰዓት ብዙ ወንድሞች እህቶች የታመዋሉ፣ አንተን የታገቸው እግዚአብሔር አምላክ የፈውሳቸውን ምሽት ይሆን ድኖ ነገ ደግሞ ምስጋና እንድንበቃ አንተ ፈውሳቸው። ብዙ ናቸው የእኛ አምላክ፣ ሁላችን ደግሞ ታመናል። ያልታመመ ሰው እኮ የለም። ደብዛቱ ምኑ 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 የተሸከመነ ሁሉ ጉድ ነው። ሁላችን ፈውሰን እኛ አምላክ ተመስገን። መጣል በቅርብ በደስታ ተቀብለንህ ያዘጋጀን ክብር መንግስት፣ ያ ታላቁ ቀን፣ ያ የድል ቀን፣ የምስጋና ቀን፣ የልልታ ቀን ሁላችን እንዳዘን እዛው እንድንገኝን ተገናኝተን የድል መዝሙር እንድንዘምር ዘላለም ከወዳጃችን ጋር እንድንሆን ጌታው ያ ቀን ለማናችን እንዳይቀርብን እግዚአብሔር ኳን ተርታል እንተርታል። በዚህ ባለቀና ባለቀ ሰዓት ላይ ጥለለ በሚንሄኑ ነገር እንዳንሸወድ እንዳንታለል ጠብቃል። ራሳችን እንድናይ ምን ላይ እንደቆም እንድናስተውል ንስሐ እንድንገባ ተመስገን። አገራችን ኢትዮጵያን ተጠብቃት፣ ህዝባችን ጠብቅ፣ አገልጋዮችን ማርከን፣ የተቀቡ አገልጋዮችን ስጠን፣ ነቢያቶች ሳስነሳልን ባርከን። ጌታ ሆይ ተመስገን። በሰላም አሳድረን፣ ግባችን መጨረሻችን የሁላችንም ሰማይ ይሁን። ስለሰማኝ ተባረክ። መጸለይ ሲገባ ያልጸለይ ሁሉ ጸሎት አንተ ጸልይልን። የማይገባን ነገር ምን ጠቅስ ይቅር በለኝ። ስለሰማኝ ሁሉ እከብርሃለሁኝ። እቺ ጎደሎ ጸሎት አሟልተህ ተቀበለው። ይህም ሁሉ ፍቃድ ይሁን በከበረው ልጅ በሞተልን መቶ በሚወስደን በወላጃችን በአመላጃችን በጠበቃችን በጌታ በኢየሱስ ክርስቶስ ጸሎታችን ስማ። አሜን አሜን
አሜን አሜን። እግዚአብሔር ይባርክዎት ጋሽ በቄ። እግዚአብሔር የተመሰገነ ይሁን። ሁልጊዜም በተለያየ መንገድ በዚህ በቴሌኮንፈረንስ የሚያገለግሉን ወንድማችን አባታችን ስለሆኑ ስለ እርስዎ እግዚአብሔርን እጅግ አድርገን ነው የምናመሰግነው። ጌታ ደግሞ በጉዞት ሁሉ ጥበቃው ከእርስዎ ጋር እንዲሆን እንጸልያለን፣ እንለምናለን። ጌታ ይባርከዎት፣ በነገር ሁሉ ከእርስዎ ጋር ይሁን፣ እንወደዎታለን። እስቲ ወገኖች ፕሮግራማችን እንግዲህ የመጀመሪያውን ክፍል እዚህ ላይ እንጨርሳለን። የሚቀጥለውን ፕሮግራም ደግሞ የሚመራልን ወንድማችን ዳንኤል ይሆናል። አሁን መስመሩን ለሱ ለቃለሁ። ከኔ ጋር ደህና አደሩ። መልካም ሰንበት። ነገ ጧት ደግሞ እንገናኛለን። ተባረኩልኝ።